ይህ መልእክት በኢኩዊፕ ሚዲያ እየተዘጋጀ የሚቀርብ የመጽሐፍ ቅዱስ ትምህርት ነው።
በኢኩዊፕ ሚዲያ እየተዘጋጀ የሚተላለፉ ሌሎች ተጨማሪ መልእክቶችን ለመከታተል www.equipemedia.com የተሰኘውን ዌብሳይታችንን ይጎብኙ።
ከዚህ በተጨማሪ ኢኩዊፕ ሚዲያ የተሰኘውን የዩቲዩብ ቻናላችንን ሰብስክራይብ በማድረግ አገልግሎቶቻችንን ማግኘት ይችላሉ።
ጥያቄዎችና አስተያየቶች ሲኖሩ ደግሞ በፌስቡክ ገጻችንና ስክሪን ላይ በተዘረዘሩ ተጨማሪ አድራሻዎች ሊያገኙን ይችላሉ። መልካም ጊዜ።
ተባረከ ይሁን እንደምናችሁ ደላላችሁ ሆይ እታች መሬት ላይ ያላችሁ ላይ ሰገነት ላይ ያላችሁ መስኮት ውስጥም ያላችሁት ሁሉ እንኳን ጌታ ለዚህ ቀን አደረሳችሁ ጸጋው እንኳን አበዛላችሁ ይሄን ማለት ፈልጋለሁኝ ወልሜ እንደተናገረው ሮቤል አሁን ቀድም እንዳስረዳል በጣም ዋና የሆነ ርዕሰ ጉዳይ የድህነትን ጉዳይ እንነጋገራለን እሱ እንዳለው ትምርተ ድነት ነው ግን ትምርተ ድህነት ነው ደግሞ ባንድ ወገን የግዙ ቃል ድህነት ነው የሚለው በአማርኛ ስለቸገረን ነው ህን የገደፍናት አንዳንድ ሰዎች ደፈር ብለው ድህነት እንዳይሉ ለመከላከል ተብሎ ነው ድነት የተባለ እንጂ ድህነት ነው ነገሩ እስቲ ድህነት በሉ አዎ ትምርተ ድህነት ነው ስለሱ ነው የምንነጋገረው ስለ መዳን ጉዳይ ማለት ነው የመዳን ጉዳይ ነው እና ስለ ትምርተ ድህነት አሰብኩና ከእናንተ ጋር አብረን በመነጋገርባቸው በእነዚህ ሳምንታት ውስጥ ይሄን ጉዳይ በጣም ብዙ የራሱ የሆነ ጥያቄዎች አሉበት የራሱ የሆነ አመለካከቶች በየቦታው ያሉበት ከመሆኑ የተነሳ ንግግሩ ጭቅጭቁ ንዝንዙ ይበዛል እና እንዴት ነው የሚዳነው በመዳን ላይ ምን ምን አስተዋጽኦች ሰዎች ያደርጋሉ የሰው ድርሻ ምንድነው ወይስ ድርሻ የለውም ሰው ከዳነ በኋላ ይጠፋል አይጠፋም እንዴ የሚሉ ብዙ ነገሮች አሉ ውስጡ ከዚህ የተነሳ በአንድ ወገን ፎከሳችን ጥያቄዎቹ ላይ የሆነ ከመጠን በላይ እንዳይለጠጥ ፈራሁት ከዚህ የተነሳ እኔ ይልቁን የመዳናችንን ትሩፋት የመዳናችንን ብርታት የመዳናችንን ትልቅነት ማውራት ይሻላል በሚል በርዕሱን ትንሽ ለወጥ አድርጌዋለሁ ታላቅ መዳን በሚል እንደዚህ ባለ ርዕስ ብንነጋገር ጥሩ ነው ብዬ አምናለሁ ለኛ ለዳን ነው ሰዎች በጌታ በኢየሱስ ላመንን ሰዎች ድህነታችን ብርቅ ነው ሁልጊዜም ብርቅ ነው ሁልጊዜም ታላቅ ነው ስለዚህ ስለ ታላቁ መዳን መነጋገር ነው የሚሻለን እሱን ማክበር ሴሌብሬት ማድረግ ነው የሚሻለን እንጂ በኒቲግሪቲ ውስጥ ገብተን መነታረኩ እጅግም ብዙ የሚጠቅማል መሰለኝም በበቂ ክብረ በዓሉን ሳናደርግ በየስርቻው በየምኑ ነው በየሰርጡ እየገባን እንደው እንዲህ ተብሏል ደዚህም ተብሏል ይሄ ነገር እንዴት ነው ይሄ ነገር እንዴት ነው ይያልን ምናልባት ትልቅነቱን ሳንገረዘብ ሽው ብሎ እንዳልፍብን ታላቅ መዳን መሆኑን እንድንነጋገር ልጋብዛችሁ ፈልጋለሁ እግዚአብሔር ይባርከ ይሁን ስለዚህ ታላቅ ነው መዳናችን ይሄን ታላቅ መዳን አውቀነው ማንጨርሰውን ታላቅ መዳን ትንሽ እየተቃመስን እንደገና እንድንለመልም ጸሎቴም ልባዊ ምኞቴም ነው እግዚአብሔር በረከቱን ሁሉ በሁላችን ላይ ያድርግ የሚያስተምረን ደግሞ መንፈስ ቅዱስ ነው በእውነት ቅድም መዝሙሩ ላይ ልብ ብላችሁት እንደሆነ ይሄን የመዳን ነገር የገለጸልኝ መንፈስ አላቀውም ነበር ግን ገለጸልኝ ሲል በጣም ልቤን ነካኝና በእውነት አንተ ገልጠህልን ነው ሌላ ኬትና ቀው ነበር አልኩኝ ወዲያውም ደግሞ ያልገለጸላቸው ግን ብዙዎች ደሞ አሉ አልኩኝ በጣም ብዙዎች ደሞ ድንግርግር ያላቸው አሉ ምንድነው መዳን ማለት የቤተ ክርስቲያን ሜምበር መሆን ነው ዚናንተ ጋር ገብቶ መመዝገብ ነው ምንድነው መዳን መዝሙሮቹን በመዘመር ነው ምንድነው መዳን ቢራ አለመጠጣት ነው ሲጋራ አለማጤስ ነው ምንድነው መዳን መዳን የሚባሉ ለመሆኑ ያ ምን ሆነን ነው ምንድነው ለመሆኑ ታመናል እንዴኛ ይሄስ ቢጠየቅ አንዳንድ ጊዜ እንደሱ ሰባለሁኝ ሰዎች ጎዳና ላይ አስቆመው ድናል እንዴ አንተ ድነሻል እህቴ እንዴ እኔ ታማለቻለ ማን ነው ለመሆኑ ምንድነው የሆንኩት እኔ የምንድነው መዳን አለመዳን የምትለኝ የሚል ጥያቄ ሰዎች ያነሳሉ እኛ ስለለመድነው ቋንቋውን የኛ የኢቫንጀሊካልስ ጃርገን ሆኖ የኛ የተለምዶ ቃል ሆኖ ምንም ጥያቄ አይፈጥርብን ይሆናል ለብዙ ሰዎች ግን ምንድነው መዳን ለመሆኑ ገደል አፋፍ ላይ ነኝ እንዴ እኔ ለመሆኑ እኔ ጭቃውስ ገብቻለሁ እንዴ እኔ ታምም ያለው እንዴ እኔ እያጣጣርኳ ይሄኝ እንዴ እኔ ምንድነው መዳን ስለዚህ መዳንን እሱን ራሱን ቀስ ብለን እንድናስበው ነው ዛሬ ልጋብዛችሁ ብፈልገው አብረን አንድ አራት ነገሮች እናያለን ለጌታ ቸርነት በእነዚያ ነገሮች ላይ ለመነጋገር ነው ከእናንተ ጋር የመጣሁት እነዚህ አራት ነገሮች ምንድናቸው ሚለውን ባጭሩ ልናገርና ከዚያ በኋላ ጸልየን እንቀጥላለን እነዚህ ነገሮች አሁን ዛሬ በተለይ የምናነሳቸው በጣም ሰፊ ርዕሰ ጉዳይ ስለሆነ የድህነት ጉዳይ መጀመሪያ ታላቅነቱን የመዳንን እናነሳለን አሁን እንደተናገርኩት ሁለተኛ የመዳንን አስፈላጊነት do I need to be saved የሚለው ጥያቄ በደንብ መመለስ አለበት አለዚያ እንዴት ነው ወንጌል የሚሰበክ እንዴት ነው ዳን እያልኩኝ ሞተውተው አለ ወይ በርግጥ necessity ነው ወይ መዳን እሱን ትንሽ እንድናየው እፈልጋለሁኝ ከዚያ በኋላ ቅድመ ድህነት የሰው ሁኔታ ምን ይመስላል the human condition ወይም የሰው ሁኔታ ምን ይመስላል ድህነትን የሚጣራው የሰው ሁኔታ ምን ይመስላል የሚለውን ከመጽሐፍ ቅዱስ አብረን እንድናይ ፈልጋለሁ በመጨረሻ ጸጋ እግዚአብሔርን ወይም እግዚአብሔርን ጸጋ ደግሞ እንድናይ ፈልጋለሁ ከድህነት ጋራ በጣም መነገር ያለበት ዋና ርዕሰ ጉዳይ ነው ጸጋ ስለዚህ እነዚህን አራት ነገሮች አብረን እንድንመለከት ነው ከእናንተ ጋራ አሁን ያሰፉት እግዚአብሔር የተባረከ ይሁን የሚረዳንን አምላክ እንለምንና ከዚያ በኋላ እንቀጥላለን እንጸልይ እስቲ እግዚአብሔር ሆይ ስምህ ይባረክ በእውነት እዚህ ቤት አንተን ለመስማት የተዘጋጁ ነፍሶች ስላሉ አቤቱ ትምርት ጠምቷቸው የሚመጡ ሲያገኙትም በደስታ የሚመገቡ ስላሉ ክብር ለአንተ ይሁን እግዚአብሔር አባት ሆይ በዚህ በማቋረጥ መንገድ ገበታ ስለተዘረጋ ከፍ ከፍ በል አምላካችን እግዚአብሔር ሆይ አሁንም አንተ ራስህ በማከላችንና በመንፈስህ ጠጋ በለን አቤቱ የሚያስረዳንን መንፈስ ላክልን ልባችንንም ክፈተው እረሰውም ጌታ እግዚአብሔር ሆይ ቅዱስ ቃልህ ዝናብ ወደኛ ይምጣ አምላካችን እግዚአብሔር ሆይ የሚቆመውን ሰው የሚቀመጠውንም ምርዳ ክብር ሁሉ ለአንተ ይሁን በኢየሱስ ክርስቶስ ስም አሜን እግዚአብሔር ይመስገን እግዚአብሔር ይባረክ እንግዲህ ሁለት ጥቅሶች በተለይ አንስቼ ልጀምር ፈልጋለሁ ሁለቱም ጥቅሶች የመዳናችንን ታላቅነት የሚያበስሩ ናቸው እግዚአብሔር የሰጠን ድህነት ቀላል እንዳልሆነ የሚናገሩ ናቸው እኔ ወደድኳቸው እነዚህን ጥቅሶች የመጀመሪያው በማስጠንቀቂያ በማስፈራሪያ የተጻፈ ሁለተኛው በአድናቆት በምስጋና የተጻፈ ነው ሁለቱም ያስፈልገናል በእውነት አንዳንድ ነገር ስናራክስ የሚያስፈራራ ያስፈልገናል አረ እንደዚህ አይደለም እንደ ቀላላት ያዘው እንጂ ይባላል አንዳንድ ቀን ስጦታ እንሰጥና ሰው ቤት በጣም በአክብሮት በጥንቃቄ ይሄ ምናልባት ያስደስታቸዋል ብለን ስጦታ እንሰጥና ከዚያ ቆይተን አንድ 6 ወር መንፈቅ ያህል ቆይተን እንደገና ወደ ቤታቸው እንሄዳለን ስንሄድ ያ የሰጠናቸው ስጦታ ምናምን ጉስጉሻ ውስጥ ተጥሎ ተሰባብሮ የልጆች መጫወቻ ሆኖ ድመቶች የሚዋጭሩበት ሆኖ ወይ እንደዚህ እናገኛለንና እንደነግጣለን ከዚያ እናፍራለን መናገር አንችልም መቼም ይሄንን እንደሰጣችሁ ትዝ ይላችኋል አንልም ሰዎች እንዳናሳፍር ግን ቅር ይላል እና መዳን የሚባለውን ነገር እንደቀላል እንዳናየው ማስጠንቀቂያ የብራውያኑ ከዛ ደግሞ ከጴጥሮስ ደግሞ በምስጋና የተሞላ ሁለቱን ጥቅሶች አብረን እንድንመለከት ልጋብዛችሁ ፈልጋለሁ የዕብራውያኑን ላስቀድም በዕብራውያን ምዕራፍ 2 ላይ የተነገረ ቃል ነው ይሄ ወንድማችን የዕብራውያን ጻፊ ወይም እህታችን የዕብራውያን ጻፊት እኔ አላቃቸውም ስለዚህ ነው እንደዚህ የምለው የጻፉልን ዋና ነገር ከመዳን ጋር በተያያዘ የክርስቶስን ዋና ስፍራ ነው ለማሳየት የሚሞክሩት። ምራፋን በጣም የታወቀ ነው ከመላእክት እንደሚበልጥ ጌታችን የተነገረበት ነው። ልክ ምራፍ 2 ላይ ሲጀምር ያን የመላእክት አስተሳሰብ ይጎትትና አሁንም ከክርስቶስ ጋር ያናጽራል ወይም ንጽጽር ያመጣል እና እሱን አብረን እንድናየው ነው። ስለዚህ ከሰማነው ነገር ምናልባት እንዳንወሰድ ለርሱ አብልጠን ልንጠነቀቅ ያስፈልገናል። ከሰማነው ነገር ምናልባት እንዳንወሰድ እንዳንሸራተት ለርሱ ለዚህ ነገር አብልጠን ልንጠነቀቅ ያስፈልገናል። በመላእክት የተነገረው ቃል ጽኑ ከሆነ ብዙ ጊዜ እግዚአብሔር በመላእክት ተናግሯል በብሉይ ኪዳን የታወቀ ነው። ጽኑ ከሆነ በመላእክት የተነገረ መተላለፍና ለመታዘዝም ሁሉ የጽድቅን ብድራት ከተቀበለ የሚያስከፍል ከሆነ ማለት ነው። እኛስ እንዲህ ያለውን ታላቅ መዳን ቸል ብንለው እንዴት እናመልጣለን ብሎ ጥያቄ ጠይቃል። መላእክት ተናገሩ ተብሎ ሰው ተንቀጥቅጦ የሚሰማ ከሆነ ያንን መተላለፍ ደግሞ ብድራት ካለው የሚያስከፍል ከሆነ እንግዲያው በክርስቶስ በኩል ደግሞ የመጣ መዳን ቸል ቢባል እንደ ቀላል ዕቃ ቢታይ እንዴት ነው እናመልጠው ብሎ ይሄን ማስጠንቀቂያ ነው የሚሰጠው። ትንሽ ዝቅ ብዬ ላንብብ። አሁንም ይሄ በጌታ በመጀመሪያ የተነገረ ነበርና የሰሙትም ለኛ ጸኑት። እግዚአብሔርም እሱ ራሱ እንደፈቀደ በመልክትና በድንቅ ነገር በልዩ ልዩ ተአምራትም መንፈስ ቅዱስንም በማደል አብሮ መሰከረለት ይላል። የሚገርም ነገር ነው። ሶስት ማስረጃዎች ነው የሚያመጣው። ይሄ መዳን ታላቅነቱን እንድትገነዘቡ ብሎ አንደኛ በክርስቶስ ኢየሱስ በራሱ የተነገረ ነው ይሄ። ስለዚህ መዳን ተነገረ። እንዲያውም ስሙ አዳኝ ሆነ መዳኝታችን። እሱም ወደዚህ መዳን ሰዎች እንዲመጡ ሲጣራ ኖረ አዳኝ ሆኖ። እንግዲያው በጌታ የተነገረ ነው የመዳን ጉዳይ። ነገረ ድህነት በጌታ የተሰበከ ነው። እንደ ቀላል አትቁጠሩት ነው የሚለው። በጌታ የተሰበከ ነው ብቻ ደግሞ አይደለም የሚለው። የሰሙት ደግሞ ከሱ መጀመሪያ የሰሙት ለኛ አጸኑት። በሐዋርያቱ በሰሙቱ ደግሞ የጸና ነው። ይሄ ነገር ወደ እነሱ ተላለፈ፣ እነሱ አተሙበት። ይሄው ነው መዳን ብለው ነገሩን። ሶስተኛ ነገር ደግሞ እንደገና ያነሳል። እግዚአብሔር ደግሞ በመንፈስ ቅዱስ ስጦታዎች፣ ልዩ ልዩ ስጦታዎች እንደፈቀደ ያደለ በተአምርና በምልክቶች አጸናው። ይሄ የመዳን ወንጌል ሲመጣ እንደዚሁ ዝም ብሎ መሰስ አላለም። እግዚአብሔር ሰማይና ምድርን አንገራበደ፣ ሰማይና ምድርን አንቀሳቀሰ። እግዚአብሔር በመልክቶች በመንፈስ ቅዱስ ጸጋና ኃይል አጸናው። መዳንን ነው ደጋግሞ የሚናገረው። ይሄ መዳን እንደዚህ ባለ መንገድ የመጣ ነው ወንድሞቼ እናቶቼ። እና ቸል ብንለው እንዴት እናመልጣለን? ያስጠይቀናል እንጂ። ጌታ ኢየሱስ የተናገረው አባቱ ደግሞ በመንፈስ ቅዱስ ማደል ያጸናው ሐዋርያቱን መልሰው ለኛ ያቆዩልንን እንዴት ቸል እንላለን ብሎ ይሄን ማስጠንቀቂያ ይሰጣል። በጣም ጥሩ ነው። ጴጥሮስ ደግሞ አሁን ወደ ጴጥሮስ ልወስዳችሁ ነው። ይሄን ሁሉ የመዳን ነገር በወንጌል ምክንያት የመዳን ነገር እንዴት ብርቅ እንደሆነበት እንዴት በአክብሮት እንደሚያነሳ ምዕራፍ 1 ላይ ሄደን ብናየው ደስ ይለኛል። ቁጥር 10 ጀምሮ ያለው ምናልባት ከቁጥር 8 ቢጀምር ሳይሻል አይቀርም። ምክንያቱም ከመዳን ጋር አያይዞ ነው የሚናገረው። እንዲህ ይላል፣ እርሱንም ሳታዩት ትወዱታላችሁ፣ ኢየሱስ ክርስቶስን ማለት ነው። አታዩትም፣ አላያችሁትም። እኔ አይቼዋለሁ ማለቱ ነው ጴጥሮስ። እሱ አይቶት ነው። እናንተ ግን ሳታዩት ነው የምትወዱት ይልና፣ ሳታዩት ትወዱታላችሁ። አሁንም ምንም ባታዩት በእርሱ አምናችሁ የእምነታችሁን ፍጻሜ the climax of your faith የእምነታችሁን perfection የእምነታችሁን ፍጻሜ እሱም የነፍሳችሁን መዳን እየተቀበላችሁ በማይነገርና ክብር በሞላበት አሴት ደስ ይላችኋል። ስለዚህ the present age አሁን ያላችሁበት እምነታችሁ ወደ ትፍጽምት የሚገሰግስበት ነው፣ ወደ ክላይማክስ። ይሄ ፐርፌክሽን ገና አልደረሰም፣ ግን አሁን ባላችሁበት ስቴት እንኳን ኢንጆይ ያረጋችሁት ነው። ክብር በሞላበት አሴት ደስ ይላችኋል፣ ይሄን መዳን እየተቀበላችሁ ብሎ ይላል። ከዚያ ስለዚህ መዳን ሲናገር ስሙ እንዴት በሚያስገርም ገለጻ እንደሚናገር፣ ለእናንተም ስለሚሰጠው ጸጋ ትንቢት የተናገሩት ነቢያት ስለዚህ መዳን ተክተው እየፈለጉ መረመሩት። እኔ እናንተን ቻሌንጅ ማድረግ ፈልጋለሁ ዛሬ ምሽት። እነዚህ ነቢያት ተክተው እየፈለጉ ስለዚህ መዳን መረመሩ በሪሰርችድ በጣም አርገው። እናንተ do you care? መዳን ምንድነው? በክርስቶስ አምኖ መዳን የሚባለው ምንድነው ብላችሁ ለማወቅስ ፍላጎት አላችሁ ወይ? ድኛለሁ ምንድነው የሆንኩት ግን ትላላችሁ ወይ? ስለ ሰዎች ስታስረዱ መዳን ምንድነው? እንደው የበለጠ የማወቅ ጉጉቱ አላችሁ ወይ? እነዚህ ነቢያት ተግተው ስለዚህ መዳን እየፈለጉ መረመሩት። በእነርሱም የነበረ የክርስቶስ መንፈስ ስለ ክርስቶስ መከራ ከርሱ በኋላ ስለሚመጣው ክብር አስቀድሞ እየመሰከረ በመን ወይም እንዴት ባለ ዘመን እንዳመለከተ ይመረምሩ ነበር። አይገርምም? እግዚአብሔርን ጸረ ምርመራ ነው ያለው ማን ነው? ምርመራ አይወድም እግዚአብሔር። ዝም ብለ በድፍን ተቀበል ብሏል ይያለም ይሰክሰዋል እንዴ? ካለልክ አይደለም በእውነት ይኸው ነቢያቱ የመረመሩ ሚመረምሩት ዘመን ሳይቀር ይመረምራሉ። መቼ ነው የሚሆነው ይሄ ነገር? ተገልጦላቸዋል የሆነ ነገር ድህነትም ይባል ነገር መዳንም ይባል ነገር እግዚአብሔር ሊያመጣው ያለ መቼ ነው የሚሆነው? እንዴት ባለ ሁኔታ ነው የሚፈጸመው? እያሉ ይመረምሩ ነበር። የሚመረምሩት ግን በራሳቸው አምሮ በራሳቸው ጭንቅላት ብቻ አልነበረም፣ በመንፈስ ቅዱስ ይመረምሩት ነበር። ይሄንን እና ስለሚመጣው ክብር አስቀድሞ እየመሰከረ ይሄ መንፈስ በመን ወይም እንዴት ባለ ዘመን እንዳመለከተ ይመረምሩ ነበር። ለነርሱም ከሰማይ በተላከ በመንፈስ ቅዱስ ወንጌልን የሰበኩላችሁ ሰዎች አሁን ባወሩላችሁ ነገር እናንተን እንጂ ራሳቸውን እንዳላገለገሉ ተገለጠላችሁ። This is very interesting. እየመረመሩ እፍታውን አላገኙትም። ለእናንተ ነው የቆየላችሁ ይሄ የመዳን ነገር። ምክንያቱም ገና ክርስቶስ አልመጣም ነበር በነቢያቱ ዘመን፣ ገና አልሞተም ነበር፣ ገና አልተነሳም ነበር። ግን ከሩቅ እየታያቸው ሲመረምሩ ቆዩ እና በጣም ደስ ይላቸው መረመሩት። ለእናንተ ነው ያቆዩላችሁ ዋናውን ነገር ይላል። ከዚያ አያይዞ ይህንም ነገር መላእክቱ ሊመለከቱ ይመኛሉ ደግሞ ይላል ጨምሮ። ቅድም ነቢያቱ ሲለን ነበር፣ አሁን መላእክቱ ነቢያቱ ይመረምሩ ነበር በመንፈስ ቅዱስ ተገለጠላቸው። መላእክቱ ግን ምርመራ ውስጥ አልገቡም፣ ግን ጉጉት አደረባቸው የማየት። እና እኔ ሁል ጊዜም ባነበብኩ ቁጥር ብሔራዊ ቲያትር ነው የሚመጣብኝ። እንዴት ምን ይገናዘባል አሁን ብሔራዊ ቲያትር ከዚህ ጋራ ትሉ እንደሆነ አላውቅም። እኔ ቢመጣብኝ እሱ ነው። ምክንያቱም ብሔራዊ ቲያትር ሄዳችሁ ቲያትር ከማየታችሁ በፊት ወይም ሌላ ማንኛውም ቲያትር ቤት ወይም ሲኒማ ቤት መጋረጃው ይዘጋል። አሁን ወፍራም መጋረጃ አለ፣ ጥቁር መጋረጃ ይዘጉታል ጥርቅም አርገው። እናኛ ቀደም ብለን የመጣ ሰዎች አይናችን አፍጥጦ ምን ይሆን ከመጋረጃው ጀርባ ያለው ይያልን እንጠይቃለን። ሲንኮሻኮሽ እንሰማል። ምን ይያረጉ ይሆን? እየለበሱ ይሆን? እንዴት ዋናያኑ የእንትና አግሪ መስላል ከታች ስመለከተው እንትን ይተዋል እንዴ እንላለን። ምን ይያረጉ ነው? ሊጣሉ ነው እንዴ? የሆነ ነገር ያቀርቡ ነው እንዴ? የሆነ የሚሰራ ነገር ከመጋረጃው ጀርባ እና ምናልባት ቢፈቀድልን ቀስ ብለን ጠጋ ብለን አንዷን የመጋረጃ ዘለላ ከፈት አርገን አሾልቀ ማየት እንፈልጋለን ምን እንደሚሰራ። መላእክቱ እንደሱ ይሆኑ ነው የሚመስለው። እግዚአብሔር ይሄንን ድራማ ሲሰራ፣ ይሄንን የመዳን ትንግርት ሲሰራ፣ ክርስቶስን ያሰናዳ ለሞት ሲያዘጋጀው በሱ ሞት በሱ ቤዛዎት ቤዛነት እኛ እንድንድን ነገር ሁሉ ሲያበጅ ድራማውን ለማየት በጉጉት ይጠብቃሉ መላእክቱ። ሊያዩ ይመኛሉ ይላል። የሚያስገርም ነገር ነው። ስለዚህ አንድ ግልጽ ነገር ነቢያት የመረመሩት መላእክት የጓጉለትን ነገር ነው ዛሬ የምንነጋገረው። ድህነት የሚባለው ይሄ ነው ወንድሞቼ። በእኛ ዘንድ ቀላል አይደለም። እግዚአብሔር በታላቅ ክብር የላከው ነገር ነው እና ስለዚህ ጉዳይ ነው የምንነጋገረው በእነዚህ ቀናት። እግዚአብሔር የተመሰገነ ይሁን እና እኛሳ ጠለቅ ብለን ልናየው እንፈልጋለን ወይ? ልንከላከለውስ እንፈልጋለን ወይ? ይሄ በጣም አስፈላጊ ጉዳይ ነው። እኔ በቀደም ዕለት ምን መጣብኝ፣ እዚህ አንድ ጥቅስ አለ የተጻፈ እዛ ጋር አይታችኋል። The faith that was once for all delivered to the saints የሚለው ለቅዱሳን አንድ ጊዜ ፈጽሞ የተሰጠ አምላክ ወይም ለቅዱሳን አንዴና ለመጨረሻ የተሰጠ አምላክ ስለሱ እንድንጋደል ብሎ ይሁዳ የተናገረው አለ። ይሄን በጣም ታሳውሳላችሁ። ግን የሚገርማችሁ ልክ ይሄን ከመአለቱ በፊት ግን ያወራው ስለምን እንደሆነ ትዚላችኋል። ወንድሞቼ ሆይ እኔ ስለመዳናችን ልጽፍላችሁ እጅግ ተግቼ ሳለሁ አይደል የሚለው። ስለዚህ his subject was salvation ለስለ መዳን ልጽፈልጌ ነበር ስለምንካፈለው መዳን ደሞ ስለሚል የጋራችን የሆነውን መዳን እሱን ላስተነተን ፈልጌ ነበር። ግን የባሰ ነገር ገጠመኝ። አንዳን ወልጋዳ ትምርቶች ገቡ ቤተክርስቲያኑ ውስጥ። ስለዚህ ለመከላከል እንድትጋደሉ ልጽፍላችሁ ግድ ሆነብኝ ነው የሚለው። ስለዚህ የመዳን ጉዳይ በጣም መሰረታዊ የሆነ ዋና የሆነ ጉዳይ ነው። የምታውቁት ነው እናንተ ስለሱ ጉዳይ አብረን እንነጋገራለን። እሺ ሁለተኛ ነገር ደግሞ ላነሳ ፈልጋለሁ። ሁለተኛው ነገር ምንድነው ማነሳው? የመዳን አስፈላጊነቱ ምንድነው? ለምንድነው መዳን የሚያስፈልገን የሚለው እሱ በጣም ዋና ጥያቄ ነው ብየላለሁኝ። አለበለዚያ ምንም ይገርማችኋል እኔ የዛሬ 27 ዓመት ገደማ ይመስለኛል ፍራንሲስ ሼፈር የሚባሉ አንድ ሰው እሳቸው የጻፉትን አንድ መጽሐፍ ሳይነባ አሜሪካዊ ናቸው እሳቸው የታወቁ ጸሐፊ ናቸው የዛሬ 50 ዓመት ገደማ እና ምን ይላሉ የአሜሪካውያን የወንጌል ሰበካ አንዳንዱ አይጥመኝም ይላሉ እሳቸው። ምንድነው ማይጥማቸው ይያልኩኝ ስገረም እየወጣን በየጎዳናው ጌታ ኢየሱስ ይወድሃል ነው ምንለው ይወድሻል ነው ምንለው ይወድሃል ነው ምንለው ወንጌል በቃ ተናግረን እንደጨረስ ነው ምንቆጥረው ይወድሃል he just loves you ነው የምንለው። ግን ታዲያ ምን ይሁን ቢለኝሳ ድሮስ ቢሆን እኔን አይቶ ማይወደኝ ማን አለ ቢለኝሳ ምንድነው ይወድሃል ቢይ ዝም አለጋ እንዳለ ካልነገርኩት እንዴት ነው ነገሩ? መወደድ ዋጋ እንዳለው ካላሳየሁት ምንድነው ይወድሃል ይወድሻል ይያልኩኝ ምለው በጣም ለስልሷል ወንጌላችን ይላሉ እሳቸው ያን ጊዜ ጻፉት። እና ምን ይላሉ በእውነት ለመዳን ሰዎች አደጋ ላይ መሆናቸው ማወቅ አለባቸው። አለበለዚያ ጨዋታ ነው የሚሆነው። እኛ ክለብ ውስጥ ግቡ ያልናቸው ነው የሚመስላቸው። በቃኛ እንዋደዳለን ጌታ ይወደናል ግቡ እዚህ ክበብ ውስጥ የፍቅር ክበብ ውስጥ ግቡ ብቻ እንዳልናቸው ነው የሚመስላቸው እንጂ አደጋ ነው ነፍሳቸው የተንጠለጠለ አደጋ በላያቸው ላይ ሰይፍ እንደተንጠለጠለ ፍርድ እንዳለ አይገነዘቡ። እንግዲያው ወንጌል ሁለቱንም ነው የመስራች ነው የጌታ ኢየሱስ ፍቅር ነው። ግን የመስራች ትርጉም የሚኖረው አደጋ የተጋረጠበት ሰው ላይ ነው። ተነሳልህ አደጋ ቁጣው ተወገደልህ ስንለው ነው ደስታና እውነተኛ ሐሴት የሚመጣው። ስለዚህ እውነት ለመናገር ምንድነው የመዳን አስፈላጊነት ካልን አንድ ጥቅስ ዕብራውያን 10 ላይ አየሁኝና ምናልባት ጥሩ ነው ብያሰብኩት። በጣም የታወቀ ጥቅስ ነው ምራፍ 10 ቁጥር 36 37 እና 38 39ንም ጨምሮ ላምብበው። የእግዚአብሔርን ፈቃድ አድርጋችሁ የተሰጣችሁን የተስፋ ቃል እንድትወርሱ ወይም እንድታገኙ መጽናት ያስፈልጋችኋልና ይላል የዕብራውያን ጸሐፊ። ገና በጣም ጥቂት ጊዜ ነው ሊመጣ ያለው ይመጣል አይዘገይምም። ጻድቅ ግን በእምነት ይኖራል ወደኋላም ቢያፈገፍግ ነፍሴ በርሱ ደስ አይላትም ይልና አሁን ስሙ እኛ ግን ነፍሳቸውን ሊያድኑ ከመያምኑቱ ነን እንጂ ወደ ጥፋት ከመያፈገፍጉ አይደለንም። ስለዚህ ግልጽ ነው ካልዳነ ይጠፋል ነው። ስለዚህ የመዳን ተቃራኒው ጥፋት ነው። ጥፋትም ይባላል ስለመዳን ደጋግመን እንነጋገረው ጥፋት የሚባል ስላለ ነው ይጠፋል ሰው። ኢየሱስ ክርስቶስን አምኖ ካልዳነ ይጠፋል። በኢየሱስ ክርስቶስ ጸጋ ህይወቱ ካልተለወጠ ይጠፋል። ጥፋት አለ። ዳን ስንለው እንደው ኑሮ እንዲሻሻል አንዳንድ ነገር አድርግ ማለታችን አይደለም። መዳን አለብን ስንለው እንደው ጤና እንዲስተካከል አንዳንድ ነገር አድርግ ማለታችን አይደለም። ስለ መዳን ልንገርስል ኪስ ባዶ እንዳይሆን ጌታ እንደው የሚያረግልን እንድታይ ለማለት አይደለም። አረ ጥፋት ላይ ነህ ከጥፋት እንድትተርፍ ነው እምናገር። ስለዚህ ይሄ የመዳን ወንጌል የመዳን ሐሳብ ከጥፋት ከሞት ከአደጋ መትረፍን ነው የሚያመለክተው። አለበለዚያ ትርጉም የለው መዳን የሚለው ነገር። ይሄንን በደንብ አርጎ ማስረዳት ጥሩ ይመስለኛል። ባለፈው ሰሞን ወንድማችን አብርሃም እዚ ስለሰው ውድቀት ሲናገር ነበር ስለሰው ክብርነት ሲናገር ሰምቻለሁ ክብር ሆኖ ተፈጠረ ሰው ልጅ በእግዚአብሔር ምሳሌ ተፈጠረ በሚመች ስፍራ ተቀመጠ ከአምላክ ጋር ጥሩ ህብረት ነበረው ግን ፍርስርስ ወጣ እንደታሰበው አልሆነም ሰው ወደቀ ከክብር ወረደ ሰው ከዚህ የተነሳ ህብረቱ ተበላሸበት ጭንቀት ውስጥ ገባ ፍርሃት ውስጥ ገባ ህፍረት ውስጥ ገባ ግልድም አገለደመ አፈረ ራቁት መሆኑን ሲገነዘብ ወደቀ ይሄ አሁን ይሄ ምድር ይሄኛ ያለንበት ምድር የወደቁ ሰዎች ምድር ነው የወዳቂዎች ምድር ነው ፍርክስክሱ ይወጣ የተሳከረ ዓለም ውስጥ ነው የምንኖረው ልክ ያልሆነ ነው በቃ ልክ አይደለም አባቶቻችን እንደቀልድ እንደጨዋታ ያረጉና አይ ዓለም ባካይ ሞላም መቼም ሙልቶ አያቅም ዓለም ዘጠኝ ናት 10 ሆነ አማጣቅ ይሉናል ገብቷቸው ይሆነ እነት እኮ ነው ሁለት ነው ሰንካላ ምድርናት የተበላሸሽ ምድርናት በሰዋጥያት ምክንያት ውድቀት ነግሶባታል እንግዲያው ጥፋት አለ ማለት ነው ይድነትን አስፈልጋ የሚያደርገው ይሄ ጥፋት መኖሩ ነው እና ይሄንን በጣም አርጎ አጠንክሮ ማየት ጥሩ ይመስለኛል የሰው ልጅ ወድቋል ጤና የለውም የሰው ልጅ ለዚህ ነው መዳንን ምን ሰብከው ፈጽሞ ጤና የለውም እኔ አንድ ጊዜ ለመጻፍ ሞከርኩኝ አንድ ነገር በተለይ የሰው ልጅ ሁኔታ የሰው ልጅ እስከዚህ ደህና ነው ወይ የሚል ጥያቄ ማንሳት ጀመርኩ ደህና ነው ወይ ሰው ደህና ነኝ ባክ ምን ማትስበከኝ እኔ ደህና ነኝ አንላሉ አንድ ሰዎች እንደዚህ እንደሚሉ አውቃለሁ አንድ ወንድሜ ቆይቷል ዛሬ 30 አመት ገደማ ወደ ጀርመን ሀገር ሄዶ እዚያ ስለ ኢየሱስ ክርስቶስ ለመንገር ሞከረ ጀርመናውያንንና አንላሉቹ መጥተው ወል እንግዲህ መቼም ተናገረው ጥሩ ሊሆን ይችላል ግን እኔ do I need it ያስፈልገኛል እንዴ ምን አፍሪካ ቢሰበክ ይገባኛል ነገር ላንተ ብዙ need እንዳለባችሁ አቃለሁ ግን እዚያው ምን ለምን ብዬ ነው need አዳኝ መፈልገው የሚሉ ሰዎች አጋጠሙኝ ብሎ ደንግጫለሁ ለካ እንደዚህ ሊባል ይችላል ሰው ደህና ነው ወይ እሱ ነው ጥያቄው እና እዚህ ወረቀት ላይ ትንሽ የጻፍኩትን ነገር ላምብላችሁ የወትሮ የየለቱን ነገር በሚመለከት የዚህ ምድር ቋጥኝ የደም ግብር ንሱ ነው ድንጋዩ ሁሉ አፈሩ ሁሉ ሲቀለብ የኖረው ያዳም ልጆች የደም ጅረት ነው የዓለማችን ቋሚ መልክ ጠብ ነው ከዚያች የገነት ደጅ ጠብና ሽሽት በኋላ ሰባውያን ግጭትና ቁርሾ ሁካታና ቱማታ መታወቂያችን ሆኗል የሰማይ መላእክት ስለሰው ልጆች አፋልጧቸው ቢናገሩ ምን ይሉን ይሆን? ወይ እነዚያ ሁከተኞች እነዚያ የሰላም ባይተዋሮች እነዚያ የጠባርበኞች እነዚያ ወርቅ ሲሰጧቸው ጠጠር የሚወረውሩ ሞገደኞች ይሉን ይመስለኛል። እኔ የሰው ልጅ የምጣላው ባጣ አናቴ ላይ ከበቀለው ጉተና ጋር የኔ እንኳን የለውም ጉልበቴ ላይ ከፈረጠመው ሎሚ ጋር ከራሴው ጋርም ቢሆን ጠብ ማብቀል አይቀርም። ቢርበኝም ብጠግብም መዝናኛዬ ጠብ ነው። ታላላቅ መንግስታት ታላላሽ መንግስታት የተማሩ ህዝቦች ማይማን በሄረሰቦች ሁሉም የሰለጠኑት ጠብ በመጫርና ጠብ በማፋፋም ነው። ለምሳሌ አንዱ ድነት የሚያስፈልገን ለዚህ ነው። ያለንበት ዓለም የተስተካከለ ዓለም አይደለም። ማንም ሰው ዝም ብሎ ትልቅ አካፋ አስቶ ቢዘግል ጠብና ጭንቀት ውርደትና ሞት እርስ በርስ መቃቃርና መጣላት በገፍ ነው የሚያፈሰው በዚህ ምድር ላይ እና ይሄን ያህል የተመቻ የተስተካከለ ምድር ነው የሚል ንግግር አያስኬድም ፈጽሞ አንድ ልጨምርላችሁ ምናልባት የበለጠ ግልጽ ያረግ እንደሆነ የሰው ልጅ ታሪክ የነጻነት ተጋድሎ ታሪክ ነው የተባለ እንደሆነስ ከማን ነው ነጻ የወጣው ራሱ በራሱ ከፈጠረው እስር ቤት ራሱ በራሱ ካጎለበተው የባርነትና የጭቆና ቀንበር ይሆናል እንጂ እያንዳንዱ ሰው ከተቆለፈበት የግዞት ሀገር አይደለም። የለም ይያለ የካደው እንኳ በየጥሻው ከመደፋው ጥቁር አውሬ ያወቀም ከመካደምለት ጨካኝ ገዢ አይደለም። እየደጋገመ ያዞረ ከመጥለው ኃጢያት ከመባል መጋኛ አይደለም። ሰው በውስጥ ነፍሱ የነጻነት ያለ ይያለ የሚጮህ እንቅጥቅጥ ፍጡር ነው። እውነት ነጻነትን በጣም እናወራዋለን ፖለቲካው በጣም ያወራዋል ግን are we really free አልበርt ካነ ሲሆን አላቅም አንድ ሰው ሰው ነጻ ሆኖ ተወልዶ አሁን ግን በየቦታው ታስሯል ይላል ግን ነጻ ሆኖ ነው ወይ ተወልደው ይያልኩም ጠይቃለሁ እኔ ራሴ ከመለሻው ጀምሮ ስለዚህ በጣም በከፍተኛ ደረጃ የተሰበረ ዓለም የወደቀ ዓለም እኛም ሁላችን በውድቀት ውስጥ ያለን ፍጥረት እንደሆነ የታወቀ ነው የመዳን አስፈልጎት ከዚህ ነው የሚነሳው በየኔ አምናለሁ ሰው በቂ እንጀራ ቢያገኝ ደህና አይሆንም ወይ ምግብ ስላጣልልም ወይ የሚፋጀው እስቲ ስጡትና ይሁ ምናልባት ደህና አይሆን እንደሆነ እንጀራ ይጠገበቀ በደም ባርገር ማጤን ያለብን ይመስለኛል ይሄን ነገር ሰው በቂ ትምርት ስላላገኘ ነው በቃ ማይምነት ነው የሚያፋጀን ትሉ እንደሆነ እስቲ ትምርት ስጡትና አደብ ይገዛ እንደሆነ እዩት እሱ ብቻ ከሆነ በእውነት እኔ አላውቅም ፖለቲካው ስለተበላሸ ነው እንጂ ጥሩ መሪዎች ብናገኝ ኖሮ ሁሉ ነገር በጣም ጥሩ ይሆን ነበር የምትሉ ነው ወይ ሁልጊዜ ቴክኖሎጂው ቢራቀቅ ነው ወይ የሰው ልጅ በጣም ጥሩ ሰው የሚሆነው ፈትሹት ምናልባት በጣም የተራቀቀ ቴክኖሎጂ በጣም የተራቀቀ አመስ ያስፋፋም ይሆናል ስለዚህ ምን ልላችሁ ነው ሰው ችግር ውስጥ ወድቋል የመዳንን ወንጌል ምን ሰብክበት ምክንያት ይሄ ነው አስፈላጊነቱ በጣም ግልጽ ነው ከዚህ ሁሉ ጋር ደግሞ ሰው ራሱን ሊያድን አለመቻሉ እሱ ነው አንዱ ትልቅ በሽታ የሆነው ሰው ራሱን ሊያድን የሚችል ፍጡር አልሆነም መጽሐፍ ቅዱስ በተደጋጋሚ ነው የሚናገረው አንድ መጽሐፍ ይዤ መጥቻለሁ እዚህ አንዳንዶቻችሁ ምናልባት አግኝታችሁት ሊሆናል ካላገኛችሁትም ብታገኙት ጥሩ ነው ብዬ አስባለሁ የመዳን ዕውቀት ሚል ተስፋሁን ነጋሽ የሚባል ሰው የጻፈው ነው ጥሩ መጽሐፍ ሆኖ አግኝቻለሁ እና እሱ በተለይ ሰብሰብ ስላረገልኝ አንዳንዶቹን የመጽሐፍ ቅዱስ ጥቅሶች ባነባቸው ጥሩ ነው ሰው ተስፋ ቢስ ተስፋ አጥ እንደሆነ በበደል የተያዘ ሰው እንደሆነ የሚናገር ነው ለምሳሌ አንዱ ጥቅስ የማይበድል ሰው የለም ይላል አንደኛ ነገስት 8:46 ላይ በእውኑ ሰው በእግዚአብሔር ፊት ጻድቅ ሊሆን ወይስ ሰው በፈጣሪው ፊት ሊነጻ ይችላልን እነሆ በባሪያዎቹ አይታመንም መላእክቱንም ስንፍና ይከሳቸዋል ይልቁንስ በጭቃ ቤት የሚኖሩ መሰረታቸው በትቢያ ውስጥ የሆነ ከብል በፊት የሚጨፈለቁ እንዴት ይሆኑ ኢዮብ ምዕራፍ 4 ላይ ይሄ ተጽፏል ይቅርታ አፍንጫዬ ትንሽ ይረጥባል እና እናንተ ታገሱ በጉንፋን ምክንያት ነው ሰውስ በእግዚአብሔር ፊት ጻድቅ ይሆን ዘንድ ከሴትስ የተወለደ ንጹህ ይሆን ዘንድ እንዴት ይችላል ኢዮብ 25:4 ላይ ነው ሁሉ አመጹ በአንድነትም ረከሱ በጎ ነገርን የሚሰራ የለም አንድም ስንኳ የለም መዝሙር 14:3 ላይ ነው አቤቱ ኃጢያትንስ ብትጠባበቅ አቤቱ ማን ይቆማል መዝሙር 129:3 ላይ ነው ሕያው ሁሉ በፊት ጻድቅ አይደለምና ከባሪያ ጋራ ወደ ፍርዳት ትግባ መዝሙር 142:2 ላይ ነው ልቤ ላነጻው ከኃጢያትን ጠራው የሚል ማን ነው ምሳሌ ምዕራፍ 20:9 ላይ ነው ሁሉ ኃጢያትን ሰርቷልና የእግዚአብሔርም ክብር ጎድሏቸዋል ሮሜ 3:23 ላይ ነው ኃጢያት የለብንም ብንል ራሳችንን እናስታለን እውነትም በእኛ ውስጥ የለም አንደኛ ዮሐንስ ምዕራፍ 1:8 ላይ እሺ እነዚህ ጥቅሶች የሚያስረዱት ከእግዚአብሔር ጋር የተጣላን በአመጽ ውስጥ ያለን ኃጢያት የሚባል በሽታ የያዘን ሰዎች ነን ድህነት የሚያሻን ከዚህ ኃጢያት ከሚባል በሽታ እንድናመልጥ ነው እና በጣም ግልጽ በሆነ መንገድ ይሄ ችግር ያለብን ሰዎች ነን ይሄ ችግር ስላለባቸው ሰዎች በጣም ብዙ የጩኸት ያሰማሉ በየቦታው መጽሐፍ ቅዱስም ውስጥ እነዚህ ጩኸቶች አሉ እኔ እንዲያው አንድ መዝሙር አንድ ሁለት መዝሙር አስተዋወስኩኝ በራሴ ኮብልላ ነበረች ነፍሴ ከእግዚአብሔር መንገድ በጣም የበደልኩኝ ኃጢያተኛ ነበርኩ ከዚያ ምንድን ነው የሚለው ነገር ግን ጌታ ወረደና ከውርደት አነሳኝ ክብርን አቀዳጀኝ እግዚአብሔር ተመሰገነ ይሁን ግን ኮብልዬ ነበር ጣፍቼ ነበር ይሄንን ያጸናል መጽሐፍ ቅዱስ ኢሳይያስ 53 ላይ እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን ከኛ ያንዳንዱ ወደ ገዛ መንገዱ አዘነበለ እግዚአብሔርም የሁላችንን በደል በርሱ ላይ አኖረ ስለሚል የጠፋን የተቀበዘበዝን ሰዎች ነበርን። ከዚህ የተነሳ ነው መዳን በጣም አስፈላጊ ሆኖ የሚታየው። ጩኸቶች አሉ፣ በጣም ብዙ ልዩ ልዩ ጩኸቶች። እነሱን አንዳንዶቹን ባነሳቸው ጥሩ ይመስለኛል። ለምሳሌ ሮሜ ምዕራፍ 7 ላይ በጣም ልብ በሚነካ ቋንቋ ወንድማችን ጳውሎስ የተናገረው አለ። እሱን ባነብ ጥሩ ይመስለኛል። የኔ ቋንቋ ነው የሚመስለኝ፣ የኔ የራሴ እና የኔ ብቻ አይደለም የናንተም ነው የሚመስለኝ። ምዕራፍ 7 ላይ እንደዚህ ይላል። ሮሜ ምዕራፍ 7 ላይ ለምንድን ነው ድህነት የሚያስፈልገን? የምጠላውን ያን አደርጋለሁና ዳሩ ግን የምወደውን እሱን አላደርገው፣ የማልወደውን ግን እርሱን አላደርገው። የምወደውን ግን እርሱን አላደርገው ይቅርታ፣ የማልወደውን ግን ማደርግ ከሆንኩ ሕግ መልካም እንደሆነ መሰክራለሁ። እንደዚህ ከሆነ ያን የሚያደርገው አሁን እኔ አይደለሁም በእኔ የሚያድር ኃጢአት ነው እንጂ። በእኔ ማለት በስጋዬ በጎ ነገር እንዳይኖር አውቃለሁና፣ ፈቃድ አለኝና መልካሙን ግን ማድረግ የለኝም። የማልወደውን ክፉን ማድረግ አደርጋለሁና ዳሩ ግን የምወደውን በጎን ነገር አላደርገውም። የማልወደውን የማደርግ ከሆንኩ ግን ያን የማደርገው አሁን እኔ አይደለሁም በእኔ የሚኖር ኃጢአት ነው እንጂ። እንግዲያስ መልካሙን አደርግ ዘንድ ስወድ በእኔ ክፉ እንዲያድርብኝ ሕግን አገኛለሁ። በውስጡ ሰውነቴ በእግዚአብሔር ሕግ ደስ ይለኛልና፣ ነገር ግን በብልቶቼ ከአእምሮዬ ሕግ ጋር የሚዋጋውንና በብልቶቼ ባለ በኃጢአት ሕግ የሚማርከኝን ሌላ ሕግ አያለሁ። እኔ ምንኛ ጎስቋላ ሰው ነኝ! ለዚህ ሞት ከተሰጠ ሰውነት ማን ያድነኛል ብሎ ይሄ ወንድማችን ለራሱም ለእኛም ይጮኋል። ማን ያድነኛል ብሎ ይጮኋል። ምክንያቱም አንድ ጊዜ አውልቄ የምገላገለው ችግር አይደለም ነው የሚለው። በጣም እኮ የሚገርም ነው። ኃጢአት ሰርቼ በቃ ሁለተኛ አላረግም ብዬ አንድ የምገላገለው ነገር አይደለም። ኃጢአት ሕግ ሆኗል በውስጤ። ኢታዝ ቢከመ ሲስተም። ስለዚህ በነካሁት ቁጥር በትኑን ዝም ብሎ የሚሰራው ኃጢአትን ነው። ሳልወድ ወደ ኃጢአት ነው የምገፋው። እንዴት ላምልጥ? እኔ ጎስቋላ ሰው ነኝ፣ ማን ነው የሚያድነኝ ብሎ ይላል። ስለዚህ ሲስተሚክ የሆነ ችግር አለብን ማለት ነው። የአንድ አፍታ ሳይሆን በጣም የዘለቀ ችግር ውስጣችን አለ ማለት ነው። በኃጢአት ምክንያት የተበላሸንና ደጋግመን በዚህ ክፉ አዙሪት ውስጥ ቪሸስ ሰርክል የምንሽከረከርንን ማን ነው የሚያስመልጠኝ? እኔ እንዲያውም በኋላ በአእምሮ ውስጥ ምን መጣብኝ? አንድ ስዕል መጣብኝ። ስዕሉ ምንድን ነው? አንድ ሰው እየሄደ ድንገት ከአንድ አፋፍ ላይ ውድቅ ይላል። ውድቅ ያለበት ቦታ ደግሞ ደረቅ አይደለም፣ በጣም ጥልቀት ያለው ረግረግ ቦታ ነው። ጭቃ ያለበት ነው፣ ረግረግ ነው። ገና እንደሰመጠ እግሩ ጉልበቱ ድረስ እንደደረሰ ወይኔ ማለት ይጀምራል። ከዚያ ለመውጣት ይጣጣራል። በኋላ እንደምንም እየቧጠጠ ለመውጣት ሲጣጣር ያዳልጠውና እግሩ ወደ ባሰ አዘቅት ውስጥ ይገባል። የረግረግ ነዋሪዎች ነን። ሰምታችሁኛል? የረግረግ ውስጥ ነዋሪዎች ነን እኛ። ራሳችንን ማውጣት አንችልም። በሞከርን ቁጥር ይብስብናል። ወደ ታች እየዘለቅን እንሄዳለን። ወደ እየሰመጥን ምን ሄድነን ተስፋ አጥነን። የሰው ልጅ ይሄ ነው። በዚህ ዲስፔር ውስጥ ያለ የሰው ልጅ መዳን የሚባል ነገር ያስፈልገኛል አያስፈልገኝም ብሎ ለመጠየቅ እንኳ አይችልም። አድነኝ ብሎ ከመጮህ ውጪ ምንኛ ጎስቋላ ሰው ነኝ፣ ማን ነው የሚያድነኝ ከዚህ አዙሪት የሚያወጣኝ ብሎ ወንድማችን ሐዋርያ ጳውሎስ ተናገረ። እኔ ሰሞኑን ማነበው ሐዋርያ ሥራ ላይ ነበር። ሐዋርያ ሥራ ላይ አንድ በጣም ያስገረመኝ ነገር አገኘው። ፊልጵስዩስ የሚባል ከተማ ሄደው ወንድማችን ሐዋርያው ጳውሎስና ሲላስ የወንጌል ቃል መናገር ጀመሩ በየቦታው። እና አንዲት ገረድ አገኙ። እሷ እየጠነቆለች ትርፍ የምታስገኝ ነበረች። መንፈሱ የጮኸ ሲያስቸግራቸው በጣም የሚገርም ነገር ነው። እኔ አንድ የደነቀኝ ነገር ያ መንፈስ እየተከታተለ ጳውሎስና ሲላስ በሄዱበት ሁሉ እነዚህ የልዑል እግዚአብሔር ባሪያዎች ናቸው፣ የመዳንን መንገድም ይነግሯችሁ ብሎ ሲል አይቼ በማላውቀው ነገር እንዴ ሰይጣን ያውቃል እንዴ የመዳንን መንገድ አልኩኝ ተገርሜ። የመዳንን መንገድ የሚነግሯችሁ እንዴት እንደምትድኑ የሚነግሯችሁ ሰዎች ናቸው ብሎ ተናገረ። የሚገርም ነገር ነው። ግን እየረበሸ ስላስቸገረው ውጣ አለው እና መንፈስ ወጣ። በዚያ ምክንያት እነ ጳውሎስ ተያዙ፣ ተደበደቡ። ምክንያቱም ትርፍ ታስገይ ነበር ሴትዮዋ በጥንቆላ። ያ ትርፍ ሲቀር አልማሯቸው፣ አሰሯቸው። እስር ቤት ውስጥ ያመሰገኑ ሲጸልዩ ታሪኩን ታቆታላችሁ። ምስጋናውን ለመካፈል እግዚአብሔሩ ሳይወርድ አልቀረም። የኔ ጥርጣሬ ነው። እና ሲወርድ ደግሞ በጣም ግዙፍ ስለሆነ አነቃነቀው እስር ቤቱን። ሊሸከሙ አልቻለም እስር ቤቱ። እና መሬት ተንቀጠቀጠች፣ በሩ ተከፈተ፣ የእጃቸው እስራት ተፈታ። በጣም አስገራሚ ነገር ሆነ ያን ቀን ያን ማታ። እና ጭልም ያለ ግስም ያለ ወህኒ ቤት ውስጥ በር መከፈቱን ሲያይ ዘበኛው የሚሆነውን አጣ። እና አይ ከዚህ በኋላማ ምንም አልተርፍም፣ በጠቅላላ ወጥተዋል፣ እስረኞቹ አምልጠዋል እና አይምረኝም፣ የሮማ መንግስት አይምረኝም ብሎ ሰይፍ መዞ ራሱን ሊያጠፋ ሲሞክር ጳውሎስ ተው አለው። ተው ተው፣ ሁላችን እዚህ አለን፣ ማንም የጠፋ የለም አለው። ልክ እንደዚህ ሲለው ብሎ ቁጭ አይልም፣ ማንም አልጠፋም ተረፍኩ አይልም። ይልቅ ምን ይላል? ጌቶቼ ሆይ እድን ዘንድ ምን ማድረግ ይገባኛል ይላል። እንዴት ገባሁ አልኩኝ። እኔ እንዴት የመዳን ነገር መጣለት ይሄ ዘበኛ በዚህ ሌሊት አልኩኝ። ምናልባት ስብከታቸውን ሳይሰማ አልቀረም፣ ከተማ ውስጥ የተነሳውን ረብሻ ሳይሰማ አልቀረም፣ እነዚህ የልዑል አምላክ ባሪያዎች የመዳን መንገድ የሚነግሩ ሲባል ሳይሰማ አይቀርም። ወዲያው የነፍሱ ጉዳይ መጣችበት። ጌቶቼ ሆይ እድን ዘንድ ምን ማድረግ ይገባኛል ብሎ ይህን ጥያቄ ይጠይቃል። ይህ ዋና ጥያቄ ነው። በኋላ ምን ተመኘሁ እኔ ቁጭ አልኩና፣ ጌታ ሆይ ባክ ባክ፣ ይሄ ዋና ጥያቄ ይጠየቅ። እዚህ ሀገር ሰው ስንት ማይረባ ጥያቄ እያነሳ ይወዛገባል። ባክ ይህን ጥያቄ ላክልን፣ ከመልሱ በፊት ጥያቄው ይምጣ። እድን ዘንድ ምን ማድረግ ይገባኛል? አላወሳሰቡበትም። ለጳውሎስ ምንም አልተራቀቁም፣ ፍልስፍና አልነገሩትም። አንድ ሰው እያስተዋወቁት፣ በጌታ በኢየሱስ እመን፣ አንተም ቤተሰቦችህም ትድናላችሁ አሉት። እግዚአብሔር የተባረከ ይሁን። እንግዲያው ይሄን ዋና ጥያቄ ለማምጣት ነው። አስፈላጊነቱ ካልገባን መዳንን አናከብረውም። በጣም አስፈላጊ ነው ልላችሁ ነው። እሺ፣ ይሄንን በሚመለከት ደግሞ ትንሽ ገፋ አድርገን ቅድመ ድህነት የሰው ሁኔታ ምንድን ነው? ከድህነት በፊት ምንድን ነው? የሰው ልጅ ምን ይመስላል? መጽሐፍ ቅዱስ እንዴት አድርጎ ነው የሚያቀርብልን ያልዳነውን ሰው ገጽታ? እኛ ራሳችን ከመዳናችን በፊት ምን ነበርን? አንዳንዶቻችሁ ምናልባት በኩራት ትናገሩ ይሆናል። አታደርጉትም መቼም ተስፋ አድርጋለሁ። ደህና ነበርኩ፣ እስከዚህም በጣም የተበላሸው ሰው አልነበርኩም። እምልህ እኔ አላደለ እንደው በቃ ትንሽ ብቻ ምክር ያስፈልገኝ ነበር እንጂ እኔ በተስኪያን ሳሚ ነበርኩኝ። እምልህ ጨዋ ሰው ነበርኩኝ። ስድብ ካፌ ዝም ብሎ አይወጣም። እኔ እምልህ እጠጣለሁ፣ ግን ትንሽ ነው የምጠጣው። ይሄን ያህል በጣም የሚረብሽ አልነበረም። ሌላም ሞራሊ በጣም ጥሩ ሰው ነበርኩ በእውነቱ። ግን እምልህ አላደለ ይሄ ኢየሱስ የምትሉት ነገር እሱ በጣም የሚያስፈልግ መሰለኝ እና ሊጨምርበት እስቲ ብዬ በላዩ ላይ ደረብኩበት። ድራብ ነው እንዴ እሱ? ይሄ ድህነት የሚባለው ነገር በላያችን ላይ ለካባ የተከነበለ ነገር፣ ግን ራሳችንን በደህና ጠብቀን የለበስን ሰዎች ነበርን እንዴ? እንደሱ ነበርን ወይ ከመዳናችን በፊት? ወይስ ተስፋ ቢስ ነበርኩኝ ሊያወጣኝ ሲመጣ? አይደል መዝሙሩ፣ ተስፋ ቢስ ነበርኩኝ ሊያወጣኝ ሲመጣ። ይሄ ተስፋ ቢስነት ተገልጿል ወይ መጽሐፍ ቅዱስ ውስጥ? አዎ ተገልጿል። ኤፌሶን ምዕራፍ 2 እሱን አብረን እንድናየው ፈልጋለሁ። ምን ነበርን? ቅድመ ድህነት ምን ነበርን? መጽሐፍ ቅዱስ የሰውን ልጅ ሁኔታ በኮንዲሽን ኦፍ ማን እንዴት አድርጎ ነው የሚገልጸው ከመዳኑ በፊት? እንደዚህ ይላል። ከቁጥር 1 ነው የምጀምረው። በተለይ አንድ ሶስት ዋና ዋና ነገሮች ይናገራል። በበደላችሁና በኃጢአታችሁ ሙታን ነበራችሁ ብሎ በዚህ ነው የሚጀምረው። ይሄ መርዶ ነው። ምን ነበርኩኝ ከመዳኔ በፊት? ሙት ነበርካ። ሙታን ነበራችሁ። ምን ገደለኝ? በደልና ኃጢአት። እግዚአብሔር ቅዱስ ከመሆኑ የተነሳ እናንተን ሊያይ የሚችልበት ሁኔታ አልነበረም። እናንተ በበደል በኃጢአት بمتلالف يكزيابير نك بمتعاس بقو نگر بالمادرق بخولتو مقتاچا ببادلم بهاتياتم متان نبراچو بزي تزقاچو نبراچو منم كوميونيكيشن كاملاك غار اونتنيا هياو هياو غنيونت عال نبراچو متان نبراچو هولتنيا هولتنيا بطام ياسغرمنيا هولتنيا انانتا ራሳችሁን የምትመሩ ሰዎች አልነበራችሁም በጣም ብዙ ሰው የሚታለለው እኔ ራሴ ገዢ ነኝ በፈቀድኩት ነው ምኖረው ብሎ ነው የሚያስ አይደለም ሶስት ገዢዎች ይሄው ስሙ በእነርሱም በበደላችሁና በኃጢአታችሁ ማለት ነው በዚህ ዓለም እንዳለው ኑሮ በማይታዘዙትም ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው ባየር ላይ sultaan እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው በእነዚህም ልጆች መካከል እኛ ሁላችን ደግሞ የስጋችንና የልቡናችን ፈቃድ ያደረግን በስጋችን ምኞት በፊት እንኖር ነበርን የሚገርም ነገር ነው በእዝ ስር ነበርን እንጂ ነጻ አልነበርንም ነው የሚለን ባጭሩ ከመዳን በፊት የሆኑ ገዢዎች ነበሩ ሶስት ገዢዎች አንዱ በዚህ ዓለም ያለው ኑሮ world system የዚህ ዓለም ፍርአት አዳሜ ሁሉ የሚሄድበት ይሄ በቃ ጀሌው ሁሉ የሚስማማበት የዓለም ፍርአት እሱ ነበር የሚገዛን እንዴት ነው ሰው የሚለብሰው እንዴት ነው ሰው የሚናገረው እንዴት ነው ሰው የሚያታልለው እንዴት ነው የሚኖረው እንዴት ነው ቀየው እንዴት ነው ጎረቤቱ እሱ ነበር ዋና ጥያቄያችን በቃ ነው ከሷል ለይም ከቀዩ አለይም ከጀማው አለይም አብሬ ገብቻለሁ የዓለም ፍርአት ይገዛይ ነበር ከሷ አፈንግጬ መውጣት አደጋ እንዳለው ነበር ምቆጣው ተገዝቼ ምኖር ነበር ለዓለም ፍርአት ብሎ ነው የሚለው ሁለተኛ ገዥው ዛ ላይ ግልጽ አርጎ ነው የሚናገረው ዓለም ፍርአቷ ብቻ አይደለም ግን ይሄንን የጨለማ ዓለም የሚገዛ ደግሞ ባየር ላይ sultaan ያለው አለቃ ነበር አንዳንዶቻችሁ መኖሩንም አታምኑም እኔ ሰይጣን እንዳለ ማላምንም በእውነት እኔ ሰው እንዳለ ብቻ ነው ማቀው ሰይጣንም እግዚአብሔር መኖሩንም እንኳን አላቀም ባታውቁም እሱ ግን ነበር እና ይሄ ገዢ ፈቃድ አለው በፈቃዱ ስር ይመራችሁ ነበር ይነዳችሁ ነበር የሰይጣን ተገዢዎች ነበራችሁ ነው የሚለው የሥርዓቱ የዓለም ሥርዓት ብቻ ሳይሆን ይሄ ምንድነው ሰብነት ያለው ፐርሰን personhood ያለው ዲያብሎስ የሚባል ገዢ የሚባል የጨለማው ያየሩ ባለ sultaan ይገዛችሁ ነበር ብዙ ሰው አሁን ይሄ አይመጣለትም እንዴት አርጎ እኔ አራ እንደው ሰይጣን አራ ስሙ ይጥፋ እኔ እንደው ከተወኑ ከሱ ጋር ምን ዝምድናለኝ ግን ይገዛችሁ ነበር ሳታውቁትም ይገዛችሁ ነበር ፈቃዱን ያስፈጽምባችሁ ነበር ሶስተኛ የስጋችንና የልቡናችንን ፈቃድ ያደረግን ነበር ምን መላለሰው በስጋችን ምኞት የሚባል ስጋም የሚባል ልቡናም የሚባል የሰው አምሮ ሳይክ እሱ ሁሉ ተነባብሮ የኛ ገዢ ነበር ማን ነው የሚነዳኝ ስጋዬ አምጣ ሚለኝን እሰጣዋለሁ ገብሬ ነው ምኖር ለስጋዬ የልቡናዬ ፈቃድ ምኞቴ ነበር ገዢ ሌላ ምን ይገዛኛል እንግዲያው ለስጋ ያደርኩኝ ለዲያብሎስ ያደርኩኝ ለዓለም ፍርአት የተገዛሁኝ ሰው ነበርኩኝ ከድህነቴ በፊት በዚህ ምክንያት በጣም የሚያስገርም ነገር ነው የሚናገረው ጳውሎስ ቀጥሎ የቁጣ ልጆች ነበርን ከፍጥረታችን የተነሳ እንደ ሌሎቹ ሁሉ የቁጣ ልጆች ነበር ምን ማለት ነው የቁጣ ልጆች የእግዚአብሔር ሰይፍ በአናታችን ላይ የተንጠለጠለብን ሰዎች ነበር ከፍርድ በታች ነበር አላወቅ ነው ፍርደኞች ነበር በኩነኔ ስር ነበር ጻድቅ እግዚአብሔር ሊቀበለን ማይችል ሰዎች ነበርን ብሎ ይናገር በዚህ አይነት ሁኔታ ውስጥ ነበርን ብሎ ነው ይሄ ነበር ሁኔታችን እሺ መዳን ያስፈልጋል ሰው ምን ይመስላችኋል አሁን ካየናቸው ገለጻዎች መዳን ያስፈልጋል ሰው ልጅ እንዴታ በጣም ያስፈልጋል እንጂ ከዚህ ባርነት መላቀቅ አለበት እንጂ ከዚህ ጥፋት መትረፍ አለበት እንጂ መዳን ያስፈልጋል ለሰው ልጅ ምንም ጥያቄ የለው ማን ያድነኛል ብሎ መጮህ ነው ያለበት እድል ዘንድ ምን ላድርግ ብሎ መጠየቅ ነው ያለበት የሰው ልጅ ይሄ ዋና ጥያቄ ነው ታዲያ እንዴት ነው የሚድነው ነው አሁን ጥያቄው ታዲያ እንዴት ነው የሚድነው? ምንድነው የመዳኛው መንገድ? ዛሬ እንጀምራለን። በሚቀጥለው ሳምንት እንቀጥላለን። ጸጋ እግዚአብሔርን የእግዚአብሔርን ጸጋ እሱን እናነሳለን። ምናልባት ታሪክ ሁሉ ቢለውጣው አሁን እንምላችሁን ጨለማ ሁሉ የሚገፈው የእግዚአብሔር ጸጋ የሚባል ትልቅ የምስራች አለ። የጌታ ስም የተባረከ ይሁን። ከጸጋው የተነሳ ትልቅ ነገር ሆኗል። እግዚአብሔር ባለ ጸጋ ነው። ስሙ ይቀደስ። እንግዲያው ይሄን ጸጋ ትንሽ ብንመረምር ጥሩ ነው። ምንድነው እሱ ጸጋ? ምንድነው ጸጋ? በጸጋ ነው የዳንኩ ስልሳ ምን ማለቴ ነው የሚለው ትንሽ መመርመር የሚያስፈልግ ይመስለኛል። ጸጋ ለብዙዎቻችሁ የታወቀ ቃል ነው። ብዙ አያስቸግርም። በጸጋ ተቀበለው ይባላል አንዳንድ ጊዜ በልማድ ይሆንና እንዲያው ዝም ብለ እንደማለት ነው። ምንም አትጠይቅ እንደማለት ነው። ጸጋ ተሰጠኝ ስል እንዲሁ በነጻ ማለት ነው። እንዲሁ በነጻ መዝሙር አለ እንደሱ። እንዲሁ በጸጋ ዳንኩኝ የሚል በጣም ብዙ መዝሙር አለ። ጸጋ unmerited የሆነ favor ነው። በምንም አይነት እኔ deserve ማላረገው እኔ በምንም አይነት የማይከፈለኝ ግን እንዲሁ የተሰጠኝ እንዲሁ የተሰጠኝ። ቅድም ባለውለታዬ ያለን ስንዘምር ነበረ። እኔ ስዘምረው ኖር ያለው በእውነት አሁንም ዘምረዋለሁ። ጥሩ መዝሙር ነው። ግን አንድ ቀን አንድ ወንድሜ ስማ አንተ አለኝ። እኔ ምን እግዚአብሔርን ባለውለታ ማለት ይቻላል እንዴ? ማለት ውለታ የሰው አይደለም እንዴ አለኝ። ምን አልኩት? ውለታ እኮ በኋላ እንዲከፈል ሰማው የምትጠብቀው ነገር ነው። ውለታው ይየለታለው ሱም ለሞ ይውልልኛል ተብሎ ቢታሰብ እግዚአብሔር ባለ ውለታ ነው እንዴ? ዝም ብሎ የሚያድን አይደል እንዴ? ዝም ብሎ አይደል እንዴ የሚያድነው? ምንድነው ውለታ አለላ። ጥያቄ አእምሮ ይስተስከመ ገና እየጠየቅኩ ነው። ገና እየጠየቅኩ ነው። እስከዚያ ዘምራለሁ ዘምራለሁ። ባለ ውለታዬ አስተሳሰቡ ግልጥ ነው። ለሁላችንም የሚገባ ነው። ጌታ ኢየሱስ ያረገልኝን ላመስግን ለማለት ነው። ለሌላ አይደለም ባለ ውለታ የምለው። ግን የሚከፈል ውለታ አይደለም ከቶሆኑ። ጸጋ እንግዲያው እግዚአብሔር በቸርነቱ በፍቅሩ በምህረቱ የሚሰጣው ስጦታ ነው። ነጻ ስጦታ ነው። እንዲያው የሚሰጠው ስጦታ ነው። ይሄ ፌቨር ይሄ በእግዚአብሔር ዘንድ ተቀባይነት ማግኘት ይሄ የእግዚአብሔር ጸጋ አንዳንድ ጊዜ እንዲሁ ለማዳን ይሰጠናል። አንዳንዴ ደግሞ ጉልበት ለመጨመር ይሰጠናል። ጸጋ ስንል በክርስቲያን ቋንቋ ውስጥ ሁለት ሐሳብ ነው ውስጥ ያለው። አንድም ድህነቴን ያስገኘልኝ ከማዓት ያወጣኝ ነው። አንድም ደግሞ ጉልበት የሚሰጠኝ ነው። በጽድቅ መንገድ እንድጓዝ አቅም የሚሰጠኝ ነው። አቅምም ነው ወዲያውም ደግሞ ስጦታም ነው። እንዲሁ የማዳን ስጦታ ነው። ይሄንን ጸጋ በሚመለከት የነገረ መለኮት ሰዎች ለሁለት ይከፍሉታል። የወል ጸጋ common grace የሚሉት ነገር አላቸው። ይሄ የወል ጸጋ እግዚአብሔር ለሁሉ ፍጥረቱ እንዲሁም ይሰጣው ነው። ማን ይከፍላል መሬቱ ላይ ለሚንፎለፎለው ውሃ? ማን ነው ማዘጋጃ ቤቱ ያስከፍላል መሰለኝ ለውሃ? ግድ የለም እሱ። ግን እግዚአብሔር ለፍጥረቱ የሰጣው እንዲሁ የሰጣው የወል ጸጋ አለ። common grace አለ። በልቶ ማደር በጤና የደም ዝውውር በደም ስሮች ውስጥ መካሄዱ የእግዚአብሔር ጸጋ ነው። እግዚአብሔር ስለወል ጸጋ የተመሰገነ ይሁን። በጣም ብዙ ጊዜኛ እናነሳው በተለይኛ ኢቫንጀሊካልስ ምናተኩሮ ሁለተኛው ላይ ስለሆነ የድህነት ጸጋ ላይ ስለሆነ ይሄን የወል ጸጋ ለዓለም ሁሉ የተሰጠው እዚያ ሰክሮ ቱቦ ውስጥ ለወደቀ ሰካራም የተሰጠው ጸጋ መደብ ላይ ቲማቲም ለምትቸረች ሴትዮ የተሰጣት ጸጋ ሜዳ ላይ ወታደር ሆኖ ለቆሞ የተሰጠ ጸጋ ለደካማው ለብርቱ ለአብታሙ ለድሃው የተሰጠው ጸጋ እንዲሁ በቸርነቱ እግዚአብሔር የሰጠው የፍጥረት መግቦት ሁሉ ጸጋው ነው። እግዚአብሔር ይባረክ። በጸጋው ነው ዓለሙ የሚንቀሳቀሰው እንጂ በሌላ ስለት አይደለም። በእግዚአብሔር ጸጋ ለኃጢአተኛውም ለጻድቁም ፀሐይ በሚያወጣ ዝናብ በሚያዘንብ ጸጋ እሱ የወል ይባላል። ግን እኛ አሁን በተለይ የምናተኩረው የድህነት ጸጋ ነው። የመዳኛው ጸጋ እሱ ምንድነው ስንል በብሉይ ኪዳን ውስጥ አለ። በእውነት ስለ ጸጋ ስታስቡ ቶሎ አዲስ ኪዳን ለሚመጣ አውቃለሁ። ግን ብሉይ ኪዳንሳ በጸጋ አይደለም ወይ የተኖረው? ህዝብ እስራኤል የኖሩት በምናቸው ነው? ከፍለው ነው የኖሩት? ጠላቶቻቸውን ያደባየላቸው ከፍለው ነው? ተደራድረው ነው ከአምላክ ጋር? የተመረጡት ማመልከቻ አስገብተው ነው? ለእስራኤል እስቲ እግዚአብሔር ጸጋ አልደረሰም ወይ ስትሉ አረ በጸጋው ነው ኪዳናዊ ጸጋ ብሉይ ኪዳናዊ ጸጋ ስለሱ ትንሽ ማንሳት እፈልጋለሁ በጸጋ ነው በቀደም ለት ወልማችን ዶክተር አብርሃም እዚ አነሳ መሰለኝ ምዕራፍ 3ን ሲያስተምር ዘፍጥረት ታስታውሳላችሁ ሰዎች በደሉ ራቁታቸው መሆናቸው ላወቁ እና ጸጋ ዛጋ ጀመረ አላለም ዛጋ ጀመረ አዳም ወዴት ነህ የሚለው የጸጋ ቋንቋ ነው ፍለጋ ወጣ እግዚአብሔር ሰው አይደለም እኮ የፈለገው አምላክ ሰው ማፈርቶ ተሸሸገ እግዚአብሔር ፍለጋ ወጣ ወዴት ነህ እያወቀ ወዴት ነህ አለው ጸጋ እግዚአብሔር ተገለጠ ራቁቴን ሆንኳ አፈርኳ ሲለው ቁርበት አለበሰ ጸጋ ተገለጠ ሰኮናን ይቀጠቅጣል አንተ ደግሞ ራስን ትቀጠቅጣል ጸጋ ተገለጠ እንግዲያው እግዚአብሔር ጸጋ አለ ማለት ነው በብሉይ ኪዳንም ይሄ ጸጋ ሲገለጥ ነው የኖረው የድህነት ጸጋ የምህረት ጸጋ የፍቅሩ ጸጋ ለሰዎች ሲደርስ ነው የኖረው በተለይ እስራኤልን ስናስብ ግን ትንሽ አንድ ሁለት ጥቅሶች ማረሳላችሁ ፈልጋለሁ ዘዳግም 32 ላይ የሚናገረው አለ እሱን ባነብላችሁ ጥሩ ይመስለኛል ምክንያቱም እስራኤል እንዳይኮፈሱ እንዳይኩራሩ በራሳቸውም እንዳይመኩ ይሄ ነገር ተነግሯቸዋል የዳኑት እግዚአብሔር የመረጣቸው በምንም ስራቸው ሳይሆን በጸጋው እንደሆነ በፍቅሩ እንደሆነ ይሄንን ያስገነዝባል ኦሪት ዘዳግም 32 ላይ ቁጥር 10 ታገኙታላችሁ ሌሎችን ቦታዎች እንዲሁ ይኖራል እዚያ ላይ ያለውን ግን ላንብብላችሁ እንደዚህ ይላል የእግዚአብሔር እድል ፈንታ ህዝቡ ነው ይልና ቁጥር 9 ላይ ያዕቆብም የርስቱ ገመድ ነው በመድረ በዳ በጥማት this was the situation የነበሩበት በመድረ በዳ በጥማት የነፋስ ጩኸትም በሞላበት ውድማ አገኘው ከበበው ተጠነቀቀለትም እንደ አይን ብለን ተበቃቸው ንስር ጫጩቶቹን እንደሚያወጣ በእነርሱም ላይ እንደሚሰፍ ክንፎቹን ዘርግቶ ወሰዳቸው በክንፎቹ አዘላቸው እግዚአብሔር ብቻውን መራው ሌላ አምላክ ከርሱ ጋር አልነበረ this is grace የተገናኘንን እናንተ ምድረ በዳ ነው ማንንም የሚያነሳ የሚያስባል ነበር የነፋስ ጩኸት እያንገበገበ በነበረበት ሰዓት መጣው ከበብኩ ተጠነቀቅኩልህ አነሳሁ በክንፎች ያዘልኩ ተሸከምኩ አደረስኩ ጸጋ ነው እግዚአብሔር ይመስገን ለእስራኤልም ለራሷ የተገለጠው ጸጋ ነው የሚያስደንቅ ነው አል በጣም ብዙዎቻችን የምንወደው ጥቅስ አለ እሱን ልጨምርላችሁ እፈልጋለሁ እስራኤል ይሄን ጸጋ ካልተገነዘበች በእውነት በጣም ነው የሚያሳፍረው ሕዝቅኤል 16 ላይ ቁጥር 6 ጀምሮ እንዴት እንዳዳናት ሲናገር እንዴት እንዳወጣት ግንኙነታቸው እንዴት እንደጀመረ ሲናገር ይቀርታ በሴት ልጅ መስላታል እስራኤልን እንዲህ ይላል ባንቺ ዘንድ ባለፍኩ ጊዜ በደምሽም ውስጥ ተለውሰሽ ባየሁሽ ጊዜ በደምሽ እንዳለሽ አንድም ነገር ማረግ ሳቺ እኮ ማለት ነው በደምሽ እንዳለሽ ገና እንደተወለድሽ በደምሽ እንዳለሽ በህይወት ኑሪ አልኩሽ አዎ በደምሽ እንዳለሽ በህይወት ኑሪ አልኩሽ በእርሻ ላይ እንዳለ ቡቃያ አበዛሁሽ አንቺ ማደግሽ ታላቅም ሆንሽ በእጅጉም አጌጥሽ ጡቶችሽ አጎጠጎጡ ጠጉርሽም አደገ ነገር ግን እርቃንሽ ሆንሽ ተራቁተሽም ነበር በአንቺ ዘንድ ባለፍኩና ባየሁሽ ጊዜ የጌታ ስም የተባረከ ይሁን እነሆ ጊዜሽ የፍቅር ጊዜ ነበረ እኔም መጎናጸፊያዬን በላይሽ ዘረጋሁ that's the grace of God መጎናጸፊያዬን በላይሽ ዘረጋሁ የፍቅር ጊዜ ነበረ ጊዜሽ እኔም መጎናጸፊያዬን በላይሽ ዘረጋሁ ሐፍረተ ሥጋሽን ከደንኩ ማልሁልሽም ኪዳን ነው ሄ ካንቺም ጋር ቃል ኪዳን ገባው ይላል ጌታ እግዚአብሔር አንቺም ለኔ ሆንሽ በውሃ አጠብኩሽ አነጻውሽ እግዚአብሔር ይባረክ እኔ እንዴት ነው እንደሚያስደስተኝ ልነግራችሁ አልችልም ይሄ ፒውር ግሬስ ይባላል በቃ ምንም ነገር የሌለበት ጸጋ ብቻ ምክንያቱም ራስሽን ምታልኛል ነበርም ትንፈራፈሪ ነበር መሬት ላይ በደም የተለወስሽ ነበርሽ ለትሞቺ በሞትና በህይወት መሐከል ነበርሽ ምታጣጥሪው በህይወት ኑሪ አልኩሽ ህይወት ሰጠውሽ ራቁት ነበርሽ ሐፍረትሽን ከደንኩልሽ መጎናጸፊያ በላይሽ ላይ አደረኩኝ አበላውሽ አጠጣውሽ አሳደኩሽ ትልቅ ወረዳ ሆንሽ ቃል ኪዳን ከባሁልሽ ይሄ እግዚአብሔር ለህዝቡ ያሳየው ጸጋ ነው በዚህ ጸጋ እስራኤል ኖረች አንዳንድ ቀን ይሄን ጸጋ ገፋች ግን እግዚአብሔር መልሶ አዳናት እንግዲያው በጸጋው ነው ይኖሩት እግዚአብሔር ተባረከ ይሁን አሁን ወደ አዲስ ኪዳን ስመጣ ይሄንን እናቁምና ለኛ የተገለጠው ጸጋ አዲስ ኪዳን ላይ ሳ ምንድነው ያለው ጸጋ እሱን ማሰብ በጣም ያስፈልጋል ብዬ እላለሁ ለምን ዋና ትኩረታችን እሱ ስለሆነ አዲስ ኪዳን ላይ በጣም ኢንትረስቲንግ የሆነ ዮሐንስ ወንጌል ገና ሲጀምር ይሄንን ይናገራል ከሱ መጀመር ፈልጋለሁ ዮሐንስ ወንጌል መቼም ይሄ ወንድማችን ዮሐንስ ሲናገር ቁጥብ ነው ግን ረቂቅ ነው በጣም እና ምን ይላል ምዕራፍ 1 ቁጥር 14 የታወቀ ቃል አለ ቃልም ስጋ ሆነ ይሄ የማይዳሰስ ይሄ የማይታይ ይሄ መለኮት ይሄ በመጀመሪያ የነበረ ይሄ እግዚአብሔር የነበረ በእግዚአብሔር ዘንድ የነበረ ቃል የሚባል ነገር ቃል ተጨባጭ ሆነ ስጋ ሆነ ግን ስጋ ሆኖ ጸጋንና እውነትን ተሞልቶ በእኛ አደረ እግዚአብሔር ተባረከ ይሁን እኔ የሚመጣልኝ እነግራቸዋለሁ በምሳሌ መናገር ጥሩ ነው እናቶች ወደ ገበያ ሲወጡ ልጆች ይጓጓሉ አባቶች ስራው ለው ሲገቡ ልጆች ይጓጓሉ እጅጃቸውን ነው የሚያዩት ምን ይዘመጣ ምንድነው እሱ ምን አለ በእጅሽ ላይ ምን አለ ይሄ ምን ኮሻኮሸው ምንድነው እሱ እስቲ ክፈቺው ይላሉ ጻናት ልክ እንደዚያው ኢየሱስ ክርስቶስ ከሰማይ ወረደ ቃል ስጋ ሆነ እጅ ከምን ተባለ ምንድነው ያስከው እስቲ ምን ይዘልም መጣ ይሄው ዮሐንስ ይናገር ቃል ስጋ ሆነ ጸጋ እውነትን ተሞልቶ በእኛ አደረ እግዚአብሔር ይመስገን አንድ ልጅ በአባቱ ዘንድ እንዳለው ክብር ሆኖን ክብሩን አየን ቁጥር 16 እኛ ሁላችን ከሙላቱ ተቀብለን በጸጋ ላይ ጸጋ ተሰጥቶናልና ህግ በሙሴ ተሰጥቶ ነበርና ጸጋና እውነት ግን በክርስቶስ ኢየሱስ ሆነ እግዚአብሔር ይመስገን ስለዚህ ባዶ እጁን አልመጣም ከሰማይ መድኃኒታችን ኢየሱስ ክርስቶስ ታቅፎ መጣ በጸጋ ላይ ጸጋ እግዚአብሔር ይባረክ ምክንያቱም ራስን ማዳን የማይችል የሰው ልጅ ሌላ ምን ይጠብቃል ከሰማይ ጸጋ ካልመጣለት ምን ይዛል ጌታ ኢየሱስ አንተ ምን ይዛል ብዙ ነቢያት መጥተዋል ብዙ መሪዎች መጥተዋል ብዙ ነገር ነው ያመጡብን ብዙ ጣጣ ነው ያስከተሉት አንተ በእጅ ምን ይዛል ጸጋ በሁሉ ላይ የሚናኝ ጸጋ እግዚአብሔር ተባረከ ይሁን ይሄንን ጸጋ መድኃኒታችን ኢየሱስ ክርስቶስ ገለጠው እና እኔ እናንተ ልናገር ብፈልገው ድህነታችን የተመሰረተው በእግዚአብሔር ሙሉ ጸጋ ነው ከዚህ ውጪ የለንም ምንም የለንም በመልእክቶች ውስጥ በተደጋጋሚ ይሄን ነገራል ኤፌሶን ላይ ታወቀ ነው የኤፌሶንን ጥቅስ ባነበው ደስ ይለኛል ኤፌሶን ምዕራፍ 2 ቁጥር 5 እስከ 9 ያለው ይሄንን ይናገራል ወልማችን ሐዋርያው ጳውሎስ ስለዚህ ጸጋ ተናግሮ ማይደክመው ሰው ነው የጸጋ ሰባኪ ምንም ማይደክመው ሰው ነው ምዕራፍ 2 ላይ ቅድም እንደዚህ ነበራችሁ ሲለናል ነበራችሁ ብሎ እንኳን ነበራችሁ አለ ግን አሁን ይሆናችሁትን ሲናገር ነገር ግን በሚል ተውሳከ ግስ ነው መስተጻምር ያፈርሰዋል እና ሲያፈርሰው ቁጥር 4 ላይ ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ ሁለት ሱፐርላቲቭስ ነው የሚጠቀመው ምህረት አለው እግዚአብሔር ምህረቱ ግን ቁጥቁጥ አይደለም ባለጠጋ ምህረት ፍቅር አለው እግዚአብሔር ፍቅሩ ትንሽ አይደለም በጣም ከፍተኛ እጅግ ትልቅ በሆነ ፍቅር ከትልቅ ፍቅሩ የተነሳ በበደላችን ሙታ እንኳን በሆነ ጊዜ ከክርስቶስ ጋር ህይወት ሰጠን። በሚመጡ ዘመናትም ስሙ በክርስቶስ ኢየሱስ ለኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለ ጠግነት ያሳይ ዘንድ ኦ እግዚአብሔር ሊኮራ ፈልጓል ሊሸልል ፈልጓል እግዚአብሔር ምን ሊያሳይ ፈልጓል በሚመጡ ዘመናት ማያልቅ ማይነጥፍ ጸጋ አለኝ ላሳያችሁ ብሏል። ያ የጸጋ ክብር መሰገን ዘንድ ይህንን አደረገ። እግዚአብሔር የተመሰገነ ይሁን። እና ሙታን በሆን ጊዜ እንኳን ህይወት ሰጠን ይልና በጸጋ ድናችኋልና በሚመጡ ዘመናትን በክርስቶስ ኢየሱስ ለኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን። በክርስቶስ ኢየሱስም በሰማይ ስፍራ ከእርሱ ጋር አስቀመጠን። ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። ማንም እንዳይመካ ከሥራ አይደለም 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 ዝግት አርጎታ መፈናፈኛ አሳጣን። ትንሽ አላዋጣን ጳውሎስ ማለት ነው አላበዛው እግዚአብሔር እሺ ጸጋ ይስጠኝ ግን እኔ ደግሞ ትንሽ ነገር ጣል ባረግበትስ ማለት በጎ ምግባር ጥሩ ባህሪ ባሳይ ድሆች ብረዳሳ ጦም ጣሎትስ ብጨምርበት በላዩ ላይ አላ አይደለም ምን ደስ የሚሉ አንዳንድ ነገሮች ባክልበት አይደመርልኝም ምንም አይደመርም። በቂ ሆነ ጸጋ እግዚአብሔር ከሰማይ ለኛ ላከ። እግዚአብሔር ይመስገን። በጸጋ ድናችኋልና ማንም እንዳይመካ ከሥራ አይደለም። እግዚአብሔር ተባረከ ይሁን። እንግዲያው ይሄ ጸጋ የድህነት ቋንቋችን ነው። ጸጋ ሳታወሩ ድህነት መናገር አይቻልም። የእግዚአብሔር አስገራሚ ጸጋ። እግዚአብሔር ተባረከ ይሁን። እና ወንድሞቼና እህቶቼ እዚህ ላይ በደምድም የሚሻል ይመስለኛል ከዚህ በላይ ባልሄድ ግን አንድ ነገር ወዲያው እንደሚጎትትብን አይታችኋል። ጸጋው በእምነት አድኗችኋል አይደል የሚለው ጸጋው በእምነት። ስለዚህ የቀረች አንድ ቃል አለች ማለት ነው እምነት የምትባል። በጸጋ ነው ይዳን ነው ልክ ነው ግን በእምነት ነው ይዳን ነው ኦ ሶ ዋት ኢዝ ፌይስ ይሄ ጥያቄ አለ። ኔክስት ዊክ ይሄን መነጋገር አለብን። ምንድነው እምነት? እንግዲያው እግዚአብሔር በጸጋው ካዳነኝ የኔ ድርሻ ነው ማለት ነው እምነት እና እኔ ማዋጣው ነው ሚዛኑ ላይ ሚዛን እንዲደፋ ማረገው ነው። ምንድነው እምነት? ጸጋው በእምነት አድኗቸዋል ይላል። እግዚአብሔር ተባረከ ይሁን። ስለዚህ በሚቀጥለው ሳምንት ያንን እና ሌሎችንም ነገሮች ጨምረን እንመለከታለን። ዛሬ ግን ይሄን ታላቅ መዳን እንድናከብረው ልጋብዛችሁ ነው የመጣሁት። በእውነት እግዚአብሔር ይባረክ። የእግዚአብሔር ማዳን አስገራሚ ነው። ለኛ ትንሽ መስለናል ከሞት ወደ ህይወት መሻገር በቃ አለ አይደል። አንዳንድ ቀን እንደው ምን እንላለን እኔ እንደው አለ አይደል በእውነት እንዴት ነው ዳንከው እስቲ ባክሽ ትንሽ ንገሪኝ አለ አይደል። እኔ ምንህ አላሰብኩም ነበር በእውነት። እኔ በቃ ቤት ቁጭ ብዬ አንድ እሁድ ቀን ድብር አለኝ። እኔ በቃ ሲኒማውን ሙሉ ጨረስኩት ማየው ፊልም ሁሉ ጨረስኩት። ሲደብረኝ በቃ ልውጣ እሺ ስል የሆነ መዝሙርም ይዘምሩ ሰዎች ዛማዶ ሰማው እና እኔ በቃ እግሬ ጣለኝ ወደዛ። እኔ አላሰብኩትም በቃ እግር ጥሎኝ ገባው። በኋላ ሰውየው ሰብኮ ጌታን የምትቀበሉ ምናምን ሲል ጄን አወጣው እንዳጋጣሚ ምልህ። እኔ አላሰብኩትም ነበር ግን አወጣው ጄን እና ያው በቃ አባል ሆንኩኝ በቃ ዳንኩኝ። ነው እንዴ? እንደዚህ ነው እንዴ? እንዳጋጣሚ ነው እንዴ? ምንም ትልቅ ጉዳይ አይደለም እንዴ? የአንድ ቀን ድብርት ማስወገጃ ነው እንዴ? ምንድን ነው ድህነት? ታላቅ መዳን ሰማይ የሚያቀው በምድር የተከሰተ እግዚአብሔር ልጁን የላከበት ጸጋውን ያፈሰሰበት ከጥፋት ያወጣን ከፍርድ ያስጣለን ታላቅ መዳን ሆኗል። እግዚአብሔር ይባረክ። እግዚአብሔር ይመስገን። ስሙ ይባረክ። በእውነት አዎ ለጌታ ክብር ይሁን ስላዳነ እና ይሄን ድህነት ያመሰገንን ጥቂት ጊዜ በምስጋና ብንሰጥ ደስ ይለኛል። ወንድማችን ሮቤል ወደዚህ መጥቶ እሱ ቢመራን ጥሩ ነው በያስባለሁኝ። እየጸለይን ያመሰገንን እግዚአብሔር ያዳነን ድህነት እንኳን አዳንከን። እኔ ትንሽ ነው የገባኝ ግን አንተ ሁሉን ታውቃለህ የገባኝንም ይያል ግን አስደሳች ነው። አመሰግናለሁ እንድንል እግዚአብሔር ይርዳን።
እግዚአብሔር አምላክን በመስጋና ልብ ሆነን ስላሳየን ስለዚህ ታላቅ መዳን የእውነትም ደግሞ ታላቅ መዳን ነው እግዚአብሔር የሰጠን። አሁን እንደተነገረን ማለት እኮ ነው ታላቅን መዳን እግዚአብሔር አደረገልን። ስለዚህ እግዚአብሔር ይመሰገን ዘንድ ይገባዋል። መዘመራን ይመጣሉ። እግዚአብሔር አምላካችንን በዝማሬ ያከበርነው ደግሞ መዳናችን ማሰብ ደግሞ ያስፈልጋል። ችላ ያልነው ለታኮ ነው መልሰን እንደገና ወደ ኋላ ምንል እና ሲሪየስ ጸሎት ነው መጸልየው። ወደዛ ከመሄዳችን በፊት ግን የተማርነው ትምህርት በእውነት ወደ አዲስ አቅጣጫ የሚመራ ነው። ምናልባት በመሐከላችን ያላችሁ ሰዎች ልትኖሩት ይችላልላችሁ። ይሄንን መዳን በዚህ መልኩ አልተዋወቅኩትም። ምናልባት አንዳንዶች ክርስቶስ ኢየሱስ ለእናንተ አዲስ አይደለም ይሆናል። እምንጠራው የቤተ እምነት ለውጥን ብቻ አይደለም። እንደዛ ያለን አይደለም። እሱን አይደለም እየጠራን ያለን። ግን ክርስቶስን እንኳን አንዳንድ ጊዜ አውቀነው ግን በሥራችን ደሞ ለማገዝ ምንታገል ሰዎች እንኖር ይችላልን። ድነትን በዚህ መልኩ አልተረዳውትም ነበር ምንል ሰዎች እንኖር ይችላልን። እግዚአብሔር ዛሬ ግን ግልጽ አድርጎ ተናግሮናል። በመጀመሪያ ራሳችን እንደ ጻድቅ አርገን ቆጥረን ከሆነ ሁላችን ኃጢአተኞች ነን ነው ተማርነው። ሁሉ ሰው መዳን ያስፈልጋል። ለሁላችን አስፈልጋችን ነው። ቢኖረን ባይኖረን ኑሮ ቢመቸን ባይመቸን በየትኛውም ሁኔታ ውስጥ እንሁን ሁላችንም መንፈሳዊ ችግር አለ። ያንን ደግሞ ምንቀበልበትን መንገድ የእግዚአብሔር ጸጋ ተብለን ተመረናል። በብሉይ ኪዳን እግዚአብሔር እንደ ጸጋው እንዳሳየ በነስር ክንፎች ከለልኩሽ እንደሚል ወይ ደግሞ ተጠለሽ ሳለሽ እኔ አነሳውሽ አቀረብኩሽ እንደሚል እግዚአብሔር ልክ እንደዚህ በጸጋ የራቀውን ሰው የሚያቀርብ ምንም እንኳን አጣታችን የበዛ ቢሆን ወደ ራሱ የሚያስጠጋ ጌታ አለ። ምናልባት እዚህ ቦታ ላይ እንኳን ብንኖር የኔኮ ኃጢያት ብዙ ነው ብለን እናስብ ሰዎች ብንኖር የኔኮ ኃጢያት በእውነት ግን ይቅር ይባላል የሚል እንኳን ስሜት ያለን ሰዎች ብንኖር የእግዚአብሔር ግን ጸጋ ከሁሉ ይበልጣል። ጸጋ ከመጠን ይልቅ በለጠ የሚል ቃል አለ። በአዲስ ኪዳንም ደግሞ የተባለው ደግሞ ሰምተናል። በተለይም ኤፌሶን ምዕራፍ 2 ላይ ያለውን ባነበው ደስ ይለኛል። ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆነን ጊዜ ከክርስቶስ ጋር ሕይወት ሰጠን። በጸጋ ድናችኋልና ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከሥራ አይደለም ይላል ቃሉ ሲናገር። በሥራችንም እናገዘው አይደለም፣ በማመን የሚገኝ ነው። ዛሬ እኔ በዚህ መልኩ ክርስቶስን ማመን እፈልጋለሁ ምትሉ ሰዎች ካላችሁ እጃችሁን አሳዩአቸው። ሌሎቻችን እንጸልይ። በአካባቢያችሁ ላይ ያሉ አስተናጋጆች አሉ፣ እንደዚህ ውስጥ ምልክት ሰጧቸው። እኔ ዛሬ ለዚህ ቤተክርስቲያን አዲስ ነኝ፣ በዚህ መልኩ ህይወቴ ለክርስቶስ አልሰጠውኝም፣ በዚህ መልኩ ክርስቶስን አልተዋወኩም፣ በዚህ መልኩ እምነት የሚባለው ነገር አልተለማመድኩትም። ስታገል የነበርኩኝ በራሴ ስራ ነበር። አሁንም ቢሆን ገና ኃጢአተኝነት ይስማኛል፣ አሁንም ቢሆን ስለመዳን እርግጠኝነት አይስማኝም የሚል ስሜት ያላችሁ ሰዎች ካላችሁ እስቲ አካባቢያችሁ ላሉ አስተናጋጆች እጆቻችሁን አሳያቸው፣ ምልክት ሰጧቸው። መተው ከእናንተ ጋር አብረው ይጸልያሉ። ሌሎችንም ትምርቶች ከዚህ በኋላ አብረን ደግሞ ምን ማለት ነው ድነታችን የሚለውን ደግሞ አብረን እንማራለን። የሚያስተምሩ ሰዎች አሉ፣ ከነዛ ሰዎች ጋር ያገናኛቸዋል። እስቲ ምልክት ተሰጧቸው። በሁሉም አቅጣጫ አሉ አስተናጋጆች። ምናልባት ከፊት ለፊታቸው ብትሆኑና ከወንበሮች ምልክት ስጡ። ምክንያቱም እግዚአብሔር የሚያድን ጸጋን በእኛ ላይ አፍስሷል። ክርስቶስ ኢየሱስ ወደዚህ ምድር ሲወርድ አሁን እንደተነገረን ማለት ነው ጸጋን ተሞልቶ ጸጋ ማለት እንዲሁ የተሰጠን ጸጋን ተሞልቶ በእኛ ዘንድ አደረ ብሎ ይናገራል ቃሉ ላይ። ይህንን መዳን ምን ለማመድ የምትፈልጉ ይህንን መዳን በሕይወታችን ላይ ማየት የምንፈልግ ሰዎች ኤክስፒሪየንስ ለማድረግ የምትፈልግ ሰዎች መንገዱ ይሄ ነው። በጸጋው ነው የምንገባው። በጸጋ ብቻ ነው መንገዱ። በስራችን አንችለውም። ምንስ ብንሰራ የትኛውን ኃጢአታችንን መሻር እንችላለን? ኦንላይንም ያላችሁት እንደዚሁ ልንጋብዝ እንፈልጋለን። ይህንን ትምህርት እየተከታተላችሁ ያላችሁ ሰዎች ምናልባት በዚህ ውስጥ እግዚአብሔር እኔንም ተናግሮኛል የምትሉ ሰዎች ካላችሁ እግዚአብሔር ጸጋውን ያበዛ አምላክ ነው። ጸጋውን በእኛ ላይ ያፈሰሰ አምላክ ነው። ቃሉ ላይ ሲናገር ጠፍተን የነበርነውን ሰዎች እግዚአብሔር ወደ ራሱ ግን በፍቅር መለሰን ይላል። እናንተም ስክሪን ላይ በሚያሳያችሁ ስልክ ቁጥር ስማችሁን ቴክስት አድርጉላቸው። እኔ አዲስ ነኝ ብላችሁም ትልኩና እኔ አዲስ ነኝ ግን መማር ፈልጋለሁ ብላችሁ ቴክስት ብታደርጉ ከኛ ጋር ያሉ ሰዎች ስልክ ይደውሉላችኋል፣ ያገኙዋችኋል። የእግዚአብሔር መንገድ የበለጠ ከመጻፍ ቅዱስ ያሳያችኋል። ምናልባት አስተናጋጆችን ያላገኛችሁ እዚህ ማከለ እንኳን ብትኖሩ በፍራት እንኳን የቆማችሁ ሰዎች ብትኖሩ በዚህ ስልክ ቁጥር ስማችሁን እስቲ ቴክስት አድርጉት። በዚሁም ደግሞ አንድ ላይ ደግሞ መጥራት መፈልግ ሰዎች ከክርስቶስ ጋር አብረን ስንጓዝ የነበረን ግን በተለያየ መንገድ ግን ወደኋላ የተመለሰ ሰዎች በተለያየ ውድቀት የማይገባ ውሳኔዎችን ወሰነን
ከጌታ ቤት የራቀን ሰዎች ብንኖር እኔ እኮ መንገዱን አቅ ነበር ግን ዛሬ ግን ከዛ ርቅ ያለው ከዛ መንገድ ወድቅ ያለው ምን ሰዎች ብንኖር እግዚአብሔር የመረታ አምላክ ነው የበዛን ኃጢያት በጸጋው የሚሸፍን ጌታ ነው ቃሉ ሲናገር የክርስቶስ ኢየሱስ ደም ከኃጢያት ሁሉ ያነጻል ይላል እግዚአብሔር የሪስቶሬሽን አምላክ ነው ይሄ ጸጋ ጣፍተ ያሉ ሰዎችን አዲስ ሰዎችን ብቻ ምንጠራበትኩ አይደለም ነገር ግን በፊት አብሬ ራመድ ነበር ዛሬ ግን ወደ ኋላ በያለው ምትሉ ሰዎች ካላችሁ እግዚአብሔር እንደገና የሚያጸና አምላክ ነው እንደገና የሚያነሳ አምላክ ነው የእንደገና ጌታ ከኛ ጋር አለ እናንተም ሲል አስተናጋጆች ወይም ደግሞ በዚህ ስልክ ቁጥር ስማችሁን ቴክስት አድርጉት ሪስቶሬሽን ክላስ አለ እናስተብራለን አብረን እንጸልያለን እግዚአብሔር ብዙዎችን ሲያቆም አይተናል እንደገና አሁንም ደግሞ ከእናንተ ጋርም እግዚአብሔር አምላክ አብሯችሁ ይሄዳል በእግዚአብሔር ዘንድ ተስፋ ተቆርጦ የሚጠፋ ነገር አይደለም ጸጋው ያድናል ሌሎቻችን እንግዲህ እስቲ እግዚአብሔር ያዳነን ማዳን ያሰብን በእግዚአብሔር ፍስቲ በመስጋና ልንቆም ይሄ ጸጋ ስላለ ነው ዛሬ ማምለክ ይቻለን ይሄ ጸጋ ስላለ ነው ነገንም ማምለክ ይቻለን ይሄ ጸጋ በህይወታችን ላይ ስለበዛልን ነው ቅድም እንደተነገረው እግዚአብሔር ታላቅ መዳንን አደረገልን በሰው መልክ ተገኝቶ አምላክ የሰማይና የምድር ፈጣሪ የሆነ አምላክ ክብር የሆነ አምላክ የሰው መልክን ያዘ ከሰውም ደግሞ የባሪያን መልክ ያዘ ባሪያ መሆን ብቻ አይደለም የባሪያን መልክ መያዝ ብቻ አይደለም በመስቀል ላይ የመስቀልን ሞት ሞተ ከባዱን ሞት የሚያሰቃየውን ሞት ሞተ ለምንድን ለኛ ማዳንን ለመስጠት ለኛ ይቅርታን ለመስጠት ስርየትን ለኛ ለመስጠት መበጀትን ለኛ ለማድረግ ይህንን ነው መጽሐፍ ቅዱስ ታላቅ መዳን ብሎ ጠራው ተመስገን ሲበለው እግዚአብሔር አምላካችን እለት እለት እናመስግን የሚገባ ነገር ነው አንዳንድ ጊዜ ከመቆየት በዛት ራሱ ህይወታችን ላይ መደብዘዝ የሌለበት ነገር ነው ይሄ ገብቶን ነው ሌሎች እድገቶችን ምናድግ ይሄንን መሰረት ይዘን ነው ሁልጊዜ ምንራበት የወደቅለት እኮ መልክ እግዚአብሔር አምላክን ሲተመስገንን በለው ተመስገን እግዚአብሔር አባት ስለዚህ ማዳነህ አመሰግናለሁ እስቲ እንበለው እግዚአብሔርን ከየት እንዳነሳነስ እግዚአብሔርን እናስብ ከየት እንዳዳነንስ እግዚአብሔርን እናስብ እንዴት አድርጎ እንደታደገንስ እግዚአብሔርን እናስብ ያደረገውንስ የመልካምነቱን እናስብ ነፍሴ ሆይ እግዚአብሔርን ባርኪ ይላል ቃሉ ሲናገር እንባርከውስ እግዚአብሔርን አጥንቶቼም ሁሉ የተቀደሰ ስሙን ለምንድን ኃጢያትን ይቅር ያለ እግዚአብሔር ታላቅ መዳንን ያዳነን እግዚአብሔር አለ በማከራችን ይህ አምላክ ይመሰገን ዘንድ ይገባዋል ዛሬ እስቲ በመስጋና ተሞልተን እንውጣ ማዳኑን እያሰብን በመስጋና እንሞላ ቸርነቱን እያሰብን በመስጋና እንሞላ ሌሎች ምሬቶች እንኳን ቢኖሩን እነዛንስ ይሄንን ማዳን አሰበን እንጣራቸው በእግዚአብሔር ፊት እግዚአብሔር አምላክ ይመሰገን ዘንድ ያስፈልጋል ውለታው የበዛ አምላክ አለ ቸርነቱን ያበዛ አምላክ አለ ወደዚህ መስጋና እንቅረብ ሲወድ እግዚአብሔር ፊት ተስፋ አልነበረኝም ግን አንተ አዳንከኝ እስቲ በለው እግዚአብሔር ከምን ኃጢያት እንደማረን ልክ እንደ ዳዊት እስቲ ወደ ኋላ እናስብ እናስተውስ የእግዚአብሔር መንፈስ እናከብራለን Oh,
ለወደደን ከኃጢአታችንም በደሙ ላጠበን መንግስቱም ለአምላኩና ለአባቱም ካህናት እንድንሆን ላደረገ ለርሱ ከዘላለም እስከ ዘላለም ክብርና ኃይል ይሁን አሜን ለወደደን ከኃጢአታችንም በደሙ ላጠበን መንግስቱም ለአምላኩና ለአባቱም ካህናት እንድንሆን ላደረገ ለርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን አሜን አሜን ሆታ ጭብጨባ ለሱ ይሁን ዲበላይ ጭብጨባ ሃሌሉያ ሃሌሉያ ለታረደው በግ ለታረደው በግ ክብር ይሁንለት ላዳነን ክብር ይሁንለት የማያቋርጥ ጭብጨባ እልልታ ሆታ ሃሌሉያ 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 ባትደርስልን ኖሮ ባትመጣልን ኖሮ ምን እንሆን ነበር ስለመስቀልህ እናመሰግናለን ስለ ልጅህ ስለ ኢየሱስ ክርስቶስ ደም እናመሰግናለን ስለ ኃጢአታችን ይቅርታ እናመሰግናለን ልጆችህ ስላደረከን እናመሰግናለን አዲስ ህይወት ስለሰጠን እናመሰግናለን የዘላለምን ህይወት ተስፋ ስለሰጠን እናመሰግናለን ከጨለማ ስልጣን አዳንከን ስምህ ይባረክ እኛ ስላደረግነው አንዳች ነገር ሳይሆን ከቅዱና ከጸጋው የተነሳ ያዳነን ወደ ቅዱስ ህይወትም የጠራን እርሱ ነው ሃሌሉያ ይህም ጸጋ ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠ። አሁን ግን ሞትን ደምስሶ በወንጌል አማካኝነት ህይወትንና ኢመዋቲነትን ወደ ብርሃን ባወጣው በመድኃኒታችን በክርስቶስ ኢየሱስ መምጣት ተገልጧል። የምስራች ተገልጧል። ኦ ሃሌሉያ! ዓለምን ሁሉ የሚያድን የእግዚአብሔር ጸጋ የእግዚአብሔር ጸጋ ተገልጧል። ሃሌሉያ! በቃላት ሊገለጥ ስለማይችለው የእግዚአብሔር ስጦታ እግዚአብሔር አምላክ ስሙ የተመሰገነ ይሁን። ተስፋ ቢስ የነበርነውን ሙታን የነበርነውን መጥቶ ህይወት የሰጠን የዘላለም ህይወት ደግሞ እንድንጎናጸፍ ያደረገንን እግዚአብሔር አምላካችንን እንባርከዋለን። ስሙ ለዘላለም ይባረክ። ሞትን ካላያችን ላይ ሻረ። አበሳችንን አስወገደ። ማቃችንን ቀደደ። ሃሌሉያ! ስሙ ይባረክ። አንተ ባትደርስልን ለምንም የማንጠቅም የሞትን ተስፋ የሌለን አድራሻ የሌለን የነበርነው መተ መራራው ህይወታችንን አጣፈጥከው። ጎባጣነታችንን አቀና። ታሪካችንን ቀየርከው። እናመሰግናለን። የዚህን ጸጋ ብርታት መረዳት ማስተዋል እንድንችል እባክህ ለምንሃለሁ። የዳንንበትን ጸጋ እንደሚገባ አፕሪሼት ማድረግ እንድንችል፣ እንደሚገባ ማክበር እንድንችል፣ እንደሚገባ መያዝ እንድንችል ዛሬ አይኖቻችንን ክፈትልን። ያንተ ማስተዋል በእኛ ላይ ይሁን። እግዚአብሔር አምላክ ሆይ እንለምንሃለን። እንደ ከንቱ ነገር እንደ ቀላል ነገር እንዳንቆጥር ይህንን ጸጋ በልጅ በኢየሱስ ክርስቶስ በኩልኛን ለማዳን የተገለጠውን ዓለምን ሁሉ ለማዳን የተገለጠውን ይህንን ጸጋ እግዚአብሔር አምላክ ሆይ እንድንገነዘብ
ዛሬ ልቦናችንን በብርሃን እንደገና እንድትነካ እንደገና በብርሃን እንድትዳስስ ይሄ መገለጥ ወደ ህይወታችን እንዲመጣ በጌታ በኢየሱስ ስም እንጸልያለን። ደግሞኛ የዳንበት ጸጋ ገና ያልዳኑትን በጨለማ ያሉትን እየተናቀቀ እንዲያመጣ እግዚአብሔር አምላክ ሆይ በኢትዮጵያ ምድር ብቻ አንልም በዓለም ዙሪያ ሁሉ ይሄ ጸጋ በኃይል እንዲገለጥ እግዚአብሔር አምላክ ሆይ በጨለማ ያሉት እስኪመጡ ድረስ ይሄ ጸጋ ብርታት እንዲገለጥ በጌታ በኢየሱስ ስም እንለምናሃለን። ስለገለጥክልን ስለያው ቃል ተመስገን። ስለአገለገሉም ስለባራ ስለጋሽ ንጉሴም እናመሰግናለን። በዝማሬ ስለአገለገሉን በተለያየ መንገድ ሁሉ ስለአገለገሉን ያንተ ስም የተባረከ ይሁን። ጆቻችንን ወደ ልዑል አምላክ ወደ እግዚአብሔር አንስተን በረከትን ከሚሰጥ ከእግዚአብሔር በረከትን እንቀበል። ሃሌሉያ። እግዚአብሔር ይባርካችሁ። እግዚአብሔር ይጠብቃችሁ። እግዚአብሔር ፊቱንም ያብራላችሁ። እግዚአብሔር ይራራላችሁ። እግዚአብሔር ፊቱን ወደ እናንተ ያንሳ። ሰላሙንም ይስጣችሁ። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን። እግዚአብሔር ይባርካችሁ።